Radio Tabiano. Yeh, Bastukam Katama, Jimmy Ganyo, Yetup Adams, Radio Tabiano. ኢናስተልን አድማጮችን ይህ የምትደምጡት በስቱኮን ከተማ የሚገኘውን የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
አንዲት ወጣት ሴት ለጉዞ ኤርፖርት ውስጥ ተቀምጣለች። አውሮፕላኑ እንደሚዘገይ ባወቀች ጊዜ ኤርፖርት ውስጥ ካሉት ሱቆች ኩኪስና መጽሐፍ ገዛች። ወደ VIP የተመረጡ ሰዎች ብቻ ወደሚስተናገዱበት ማለት ነው፣ ወደ VIP ክፍል ገብታ ለንባብ ምቹ ወደ ሆነው መደገፊያ ወንበር አመራች። ተደላድላ ተቀምጣ ማንበብ ጀመረች። አጠገቧ አንድ ሰው መጽሐፍ ያነባል። በሁለት መደገፊያ ወንበሮች መካከል ኩኪስ ተቀምጧል። በንባቧ መካከል መተከዣ ሆኗታል። ታዲያ ከኩኪሷ አንድ ስታነሳ ሰውየውም አንድ አነሳ። ገረማት። ሳስፈቅዳት መውሰዱ አስደነቃት። ግን ዝም አለች። ቀጥላ እርሷ አንድ ስትወስድ እርሱም ሌላ ወሰደ። አሁን ተበሳጨች። ድፍረቱ አናደዳት። በዚህ አላበቃም። እስከ መጨረሻው ቀጠለ። ቀጥል አለች። ግን ንቃ ተወቹ። በአካባቢው ያሉ ሰዎችን አትኩሮት መሳብ አልፈለገችም። ለዚህም ብቻ አይደለም በኩኪስ ምክንያት ጸብ ረብሻ መፍጠር አልፈለገችም። እንዲህ ያለ የመጨረሻ አንድ ኩኪስ ቀረች። ይሄ የተረገመ ሰው ምን ያድርግ ይሆን ስትል አሰበችና በቀስታ ማየት ጀመረች። ከዚያም ሰውየው ኩኪሷን ሁለት ቦታ ከፈላትና ግማሹን ወሰደ። ለድፍረቱ ጥግ አጣችለት። ከልክ ያለፈ ፍርሃት የለሽ እንደሆነ ደመደመች። ሰዓቱ ደርሶ አውሮፕላን ላይ እንደተሳፈረች መነጽር ለማውጣት ቦርሳዋን ስትከፍት አይኗን ማመን አልቻለችም። ለካስ ያልተከፈተው የታሸገው ኩኪስ ቦርሳዋ ውስጥ አለ። ለካስ ካውን ስትበላ የነበረው የሱን እንጂ የሷን አልነበረም። በጣም አፈረች፣ ተሸማቀቀች። ለካስ የራሷን ኩኪስ ቦርሳዋ ውስጥ ረስታ የሰውየውን ነበር ስትበላ የቆየችው። ከሁሉም በላይ በጣም ያጸጸታት ሰውየው እስከመጨረሻው አንዲት ኩኪስ እስክትቀር ድረስ ያካፍላት የነበረው ምንም ሳይቆጣና ሳይመረር በደስታ መሆኑ ነበር። የራሷን ኩኪስ እየበላች ሰውየው ላይ ስትበሳጭበት በመቆየቷ እጅግ አፈረች። አሁን ይቅርታ ለመጠየቅ እንኳን ጊዜው አልፏል። እርሱም በሌላ አውሮፕላን ወደ ሀገሩ አቅንቷል። እርሱን የማግኘት አንድ ተጨማሪ ድል እንኳን የላትም። ብዙ ተመኘች። ማመስገን፣ ይቅርታ መጠየቅ፣ ጉዳዩን ማብራራት፣ ግን ሁሉም እሷው ጋር ቀረ፣ አልፏል። አራት የማይጠገኑ ነገሮችን አሰበች። አንድ፣ ድንጋይ ከተወረወረ በኋላ። ሁለት፣ ቃላት ከተናገርናቸው በኋላ። ሦስት፣ ድርጊቶች ካመለጡን በኋላ። አራት፣ ጊዜ ካለፈ በኋላ ዋጋ እንደሌለው እኛም ምንም ነገር ከመናገራችን ከመፈጸማችን በፊት መጀመሪያ ራሳችንን እንይ። ዛሬ ልናመሰግናቸው፣ ዋጋ ልንሰጣቸው፣ ልናከብራቸው የሚገባን ወዳጆቻችን፣ የትዳር አጋሮቻችንን፣ ጀግኖቻችንን ጊዜው ሳያልፍ እናመስግናቸው። ጊዜ ካለፈ በኋላ እድሉ አይገኝምና ዋጋ የለው። የውጭ ምንዛሬ ዋጋ የሚመነዘረው በወቅቱ በቀኑ በተሰጠው የምንዛሬ ዋጋ ብቻ ነው። በትናንት የምንዛሬ ዋጋ ዛሬ መመንዘር አይችልም። ስለዚህ ዋጋ ሪዋርድ መስጠት ያለብን ቀን ሲሆን ደስ ይላል። ካለፈ በኋላ ግን ሁሉም ነገር በነበረበት አይቀጥልምና ደስ አይልም። ለዚህ አይደል በሕጉ ዓለም የዘገየ ፍርድ እንደ ተነፈገ ይቆጠራል የሚባለው አስተዋይ ልብ መልካምነትን ይመራል ላይክ እና ሼር በማድረግ ለወዳጁ ያካፍሉ ይላል ዛሬ ያገኘነው በፌስቡክ ላይ ያገኘነው ደስ የሚል ታሪክ ጠናስተልን አድማጮቻችን እንደምን ከረማችሁ ይህ በየሳምንቱ ወደ የሚተላለፈው ኢትዮጵያ ድምጽ ሬዲዮ ነው ዛሬም የኢትዮጵያ ድምጽ ሬዲዮ ሰዓቱን ጠብቆ እንግዲህ ፕሮግራሙን ጀምሯል ጊዜ ተቀይሯል ዛሬ የስዊድን የሰመር ታይም የሰመር ጊዜ የበጋ ጊዜ ገብቷል እንግዲህ ብዙ አድማጮቻችን ተኝተው ሊሆን ይችላል እናንተ እንዴት ነቃችሁ ግሩም
እኔ እንኳን ቀደም እንደነገርኩ ያው እነዚህ ስማርት ስልኮቹ አይፎን እና ኮምፒውተሮቹ አውቶማቲካሊ ስለሚቀይሩ
ኦኬ
በቀደም አውቄያለሁ ግን ትናንት ማታ መሆኑን ረስቼው ነበር ግን ያው ጧት
መዝናኛ ላይም ነበርክ
ነበር
አይቻሉ ስለዚህ ይረሳል
አዎ እና ግን እንዲሁ ለአርማርጌ ስለምተኛ ጧት ያው አውቶማቲካሊ መቀየሩ ትዛለኝ ከወጣው በኋላ
ኦኬ
እና ብዙ አልተቸገርኩም እንትን ስልክ ያላቸው ወይም ደግሞ እንዴ ስማርት
የተማረ ግደለኝ ነው የምትለው እንዴ አዳዲስዋን ተመስ ተመስገንስ አንተስ እንዴት አወቅ
የኔም ተመሳሳይ ሁኔታ ነው ቢሆንም ግን በደንብ ያወቅኩት አንተ ሜሴጅ ልከህልኝ ሜሴጁን ካየሁ በኋላ እንደውም ደንግጬ ነበር ሳት ስንት ነው አሁን ብዬ ጠይቄ ነበር
አዎ ጠይቀኝ
ምክንያቱም የኔ ስማርትፎን መቀየሩን ራሱ አላቅም ነበር አክቹሊ ቀይሯል
እንግዲህ አድማጮቻችንም ሰዓታቸውን ቀይረው ፕሮግራሙን ይከታተላሉ ብለን ተስፋ እናደርጋለን ይሄን ፕሮግራም ለመከታተል ብቻ ሳይሆን ለራሳቸውም ለሌሎች ጉዳዮች ፕሮግራም ያደረጉት ካለ ሰዓቱን ማወቁ ጥሩ ነው እና አሁን 4 ሰዓት ከ7 ደቂቃ ነው እንግዲህ አድማጮቻችን በዛሬው ፕሮግራማችን የተለያዩ አርስቶችን እንዳሳለን ከዛ በፊት ግን እስቲ በሙዚቃ ድንገትም አሁን ስላስተዋወስናቸው የተነሱ ካሉ በሙዚቃ እንዲነሱ አንድ ሙዚቃ ጀባ በትላቸው ግሩ
እሺ
ጀግንነቱና ለአብሮ መኖሩ ኢትዮጵያዊ ሆኜ
በድጋሚ ጤና ይስጥልን አድማጮቻችን። ይህ ከስቶኮልም የሚተላለፈው የኢትዮጵያ ድምጽ ሬዲዮ ፕሮግራም ነው። በዛሬው ፕሮግራማችን እንግዲህ የተለያዩ አርስቶችን እንዳስሳለን። እስቲ ተመስገን ምን ፕሮግራሞች አሉን?
መልካም እንግዲህ አመድ እንደተለመደው የሳምንቱ አበይት ጉዳዮችን እንደስበት ፕሮግራም አለን። ከዛ በማስከተል የበረከት የውህድ ጨዋታ የሚለውን ፕሮግራሙን እናስከትላለን። ከዛ በኋላ ደግሞ ሶስት ወዳጆች በሚል ዳንኤል ክብረት የጻፈውን ጽሑፍ እናቀርባለን።
ስለምንድን ነው ሶስት ወዳጆች?
ከፕሮግራሙ
ማርክስ፣ ኤንግልስ፣ ሌኒን እንዳይሆኑ
እነሱ ይሉበት ያ። ከዛም ሳምንታዊ ዜና እናቀርባለን።
ኦኬ።
ከዛ በማስከተል ያው በግጥሙ ብዙ ጊዜ ሬዲዮችን ላይ አገልግሎት የሚሰጠን
የኢትዮጵያ ድምጽ ሬዲዮ ደንበኛችን ተባባሪ ሬዲዮ አባል ማለት እንችላለን። ቅር እንደማይለው ባለሙሉ ተስፋ ነን።
በትክክል ወለላይ ግጥሙን ይዞልን።
አዎ፣ የሎሬት ነው የሚነካው ይመስለኛል። ሎሬት ጸጋዬ ገብረ መድን የኢትዮጵያን ሎሬት፣ እውነተኛ ሎሬት።
ኦኬ።
ያ
ከዛ በኋላ የኮሚኒቲ
ጉዳይን በተመለከተ
የኢትዮጵያ ኮሚኒቲ በስዊድን አመራሮችን አግኝተን ትላንት ስለነበረው ፕሮግራምና አጠቃላይ ሁኔታ
ከነሱ ጋር ውይይት እናደርጋለን።
ምንድነው
የሚፈልጉት? ምን ለማድረግ ነው? የህዝብ ውስጥ ተካፍሎ ምን ይመስላል? ምንስ ረጅምና አጭር ጊዜ ፕላን አላቸው? እነዚህን ሁሉ ጥያቄዎች ከነሱ ጋር ውይይት እናደርጋለን። ቆንጆ ነው።
በመሃል ደግሞ የሀገራችንን ሙዚቃዎች
ባህልና ዘመናዊ ሁሉንም አንርሳ። ያዳዲስ ያራዳ ልጆች አሉ፣ ግን በእንዳዩት ሆነ እነሱም ደግሞ የሚፈልጉት የድሮውን ነው። ይሄ እስክስታ፣ ኦሮምኛ፣ ጉራጌኛ ያየር ያገር ባህሉን የሚወዳሉ በጣም እንዳዩት ሆነ። ግን ለማንኛውም ባህላዊና ዘመናዊ የሆኑ የኢትዮጵያን ሙዚቃዎች እናቀርባለን።
በትክክል።
በጣም ቆንጆ። እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትቆዩ ባለሙሉ ተስፋ ነን። አሁን ፕሮግራማችን የሳምንቱን አበይት ጉዳዮች ዳሰሳ መሰለኝ።
አዎ።
ምን ይዛል?
እንግዲህ የተለያዩ ነገሮችን ይዘናል። ለሳምንቱ አበይት ጉዳዮች ብለን በመጀመሪያ ደረጃ ያዝነው በዳንሻ በወልቃይትና በአርማጮ ህዝባዊ እምቢተኝነት መቀስቀሱን ነው። የህዝባዊ እምቢተኝነቱ ምክንያት የወልቃይት አማራ ማንነት ጥያቄ አቅራቢዎች መካከል አንዱ የሆኑት አቶ ሊላይ ሲሳይ ከጎንደር ከተማ ወደ ዳንሻ ከተማ ሲያመሩ በመንግስት ኃይሎች በመታፈናቸውና በመታሰራቸው ምክንያት ነበር። በህዝባዊ እምቢተኝነቱ ምክንያት መንገዶች ተዘግተዋል። መንግስትም የመከላከያ ሰራዊትን በመላክ ለማስፈራራት ሞክሮ ነበረ። ነገር ግን ህዝቡ የታሰሩትን ሳይፈቱ ተቃውሟችንን አናቆምም በማለቱ እርምጃ ከመውሰድ ተቆጥቦ ሽማግሌዎችና የሃይማኖት አባቶች በጉዳዩ ላይ ጣልቃ እንዲገቡበት ተደርጓል። ከዚያም የታሰሩት እንደሚፈቱት ቃል ተገብቶላቸው መንገዶች ተከፍተዋል። ነገር ግን የታሰሩትም ሰዎች ሳይፈቱ በዛ አካባቢ በተለይ በዳንሻ፣ በወልቃይት፣ በአርማጮ፣ በሁመራ አካባቢ ብዙ ወጣቶች እየታፈሱ እየታሰሩና እየተደበደቡ እንደሆነ ከሶሻል ሚዲያዎች ላይ ያገኘነው መረጃ ያመለክታል። እንግዲህ አመድ በዚህ ጉዳይ ላይ ምን ትላለ? ግሮም አለ ምን አሳባለ?
ምን አስተውሰኝ መሰለ ቃል በቃል ባላስተውሰውም አንድ ታሪክ አስተውሰኝ። ይሁን ያልከው ነገር መጀመሪያ አስፈራርተው በኃይል ያስከፍቱ ሞከሩ፣ አልሆነም። ህዝቡም ቢያላቸው ስለዚህ ማንተን መለመን ጀመሩ። እንዲህ ብታረጉልን እንከፍተዋለን፣ ይህን ብንከፍተው የምትሉትን እናሟላለን፣ ግን መንገዱን እንዲከፈት አድርጎልን አሉ። ተከፈተላቸው። ከዛ በኋላ ሲሳካላቸው ዝም አሉ። ምን ያሳየኛል መሰለ፣ የሆነች ተንኮለኛ አውሬ አለች። ባህር መሻገር ወንዝ መዋኘት አትችልም። ስለዚህ ሌላዋን አውሬ ወንዝ መዋኘት የምትችለውን የዋሃን አውሬ በአንቺ ጀርባ ላይ ልሆንና ልሻገር ትላታለች። እቺ የዋሃ ደግሞ እሺ ብላ ታሻግራታለች። ልክ ስታሻግር ከተሻገረች በኋላ ያቺ አውሬ እንትኗ ጸባይዋ ካራክተሯ ስለሆነ ተፈጥሮዋ ስለሆነ ይችን ተሸክማ ያሻገራትን አውሬ ልክ ባህሩን ስትሻገር ነክሳ ገደለቻት። ገባ? አንዳንድ ሰዎች በሚያሳዝን ሁኔታ በተለይ ድርጅቶች፣ ሰዎች፣ ግለሰቦች፣ ድርጅቶች ተፈጥሯቸው ካራክተራቸው ለክፋት የሆነ ከሆነ ምንም ነገር ደግ ነገር መስራትን አይፈልጉም። ደግ የሚሰራላቸው መጨረሻ ላይ እንትን መጉዳታቸው አይቀርም። ወያኔ ለኔ መነሻው ክፋት አዳ መነሻው ክፋት መድረሻው ጥፋት የሆነ ድርጅት ነው። የሚነሳው ነገር ማንኛውም ነገር ለመስራት የሚነሳው ከክፋት አንጻር ነው። ደግ ይመስላል መጀመሪያ የሚሰራው የሚያስበው፣ ግን የራሱ የሆነ ተንኮል አለበት ክፋት። የዛ ስራ ደግሞ መጨረሻው እንትኑ ምንድነው? ጥፋት። ለዚህ እኔ ምንድነው ምለው ወያኔን መነሻው ክፋት መድረሻው ጥፋት የሆነ ድርጅት ነው። ስለዚህ እነዚህ ሰዎች አንድ የነሱ የማይፈልገውን ስራ የሚያካሂድ ድርጅት እንግዲህ የዚህ የምንድነው የወልቃይት ተገኔ ድርጅት ተወካይ እነሱም አይፈልጉት ነው። እኛ ተወካይ ስለሆኑ ብቻ እነሱን በማስር በነገራችን ላይ ዲክታተሮች ወይንም ፈላጭ ቆራጮች ሁልጊዜ ሁሉን ነገር በኃይል የሚያሸንፉ ይመስላቸዋል። እነሱም ራሳቸው በኃይል መተው ሌላ ኃይል የሚያሸንፋቸው አይመስላቸውም። እና በኃይል የሚያሸንፉ ስለማይመስላቸው እኚህን ሰውዬ በማስር ብቻ አይዲያን ያሰሩ ይመስላቸዋል። ሰውን ስላሰርከው ሐሳቡን ልታስረው አትችልም። ሐሳብን በሐሳብ ነው የምታሸንፈው እንጂ በጉልበት በጥይት በጠመንጃ ሰውየውን ነው የምትገለው። ሐሳቡ ይቀጥላል። ህዝብ አከላለ እና ያንን አደረጉ። ያንን ሲያደርጉ አሰሩ። ህዝቡ እምቢ አላቸው። እምቢ ሲላቸው እንግዲህ የዚህን ያው ሁለቱን አውሬዎች ታሪክ ነው እንትን ማገናኘት። እምቢ ሲላቸው ምን አሉ? በቃ አሻግ እንትን ይሄን ነገር ክፈቱልንና እንፈታላቸዋለን አሉ። ህዝቡ ደግሞ አምኖ መንገዱን ከፈተ። ልክ ሲከፍትላቸው
ማሰሩ
ክፋታቸውን ቀጠሉ፣ ማሰራቸውን ቀጠሉ። ልክ እዛች የመናጤ አውሬ ቢጤ ናቸው እነሱ። ሪል የመናጤ አውሬ ቢጤ ናቸው። መነሻቸው ክፋት ነው። ለክፋት ሁሉ ጊዜ የሚያስ ያን ነገር እና ጥሩ ነገር እናድርግ እንኳን ቢሉ የሆነ ክፋት አለው ከጀርባው። መጨረሻው ደግሞ ጥፋት ነው የሚሆን የነሱ ጥፋት። የብሔር ጥያቄን አፈታት ተመልከተው። እነሱ ኢትዮጵያ ውስጥ የብሔር ብሔረሰቦች ችግር እንደነበረ ያውቃሉ። ደካማ ጎን መሆን አልነበረበትም የብሔር ጥያቄ ኢትዮጵያ ውስጥ። የብሔር ጥያቄ ብዙ ኢትዮጵያኖች ኢትዮጵያ የተለያዩ ብሔር ብሔረሰቦች ያሉባት ሀገር እንደ ሀብት መቆጠር ነበረበት። ሊያዳብረን ይገባ ነበር። የተለያየ ባህል ያለው ህዝብ ያንን እንደ አበባ የተለያየ እንትን ነው በትክክሉ መጠቀም ነበር። እነሱ ግን ያችን ለራሳቸው መጠቀም ያደረጉት ምንድን ያደረጉት ሁሉም ብሔር የራሱን መንግስት ያቋቁም ምናምን አሉ። እና ለብሔር ብሔረሰብ ተወካዮች ያሰቡ ይመስል ነበር። ግን እነሱ ያንን ሲያስቡ ለራሳቸው ነው። ህዝቡን ለመከፋፈያ ያደረጉት መሳሪያ ነው። ለዚህ ነው መነሻቸው ክፋት ነው፣ መድረሻቸው ደግሞ ጥፋት ነው። ጥፋት የሆነው ምንድን ነው? ይሄው ኢትዮጵያ ውስጥ አሁን በየቦታው ያልነበሩ ሁሉ ጦርነቶች እየተካሄዱ ነው። እነሱ የሚጀምሩት ከክፋት ነው የሚነሱት። መጨረሻው ደግሞ የሚጀምሩት ስራ በክፋት የሚጀምሩት ስራ መጨረሻው ጥፋት ነው። እና እርኩስ አውሬ የሚሰራውን ስራ የሚሰራ ድርጅት ቢኖር ወያኔ ነው። ሰው ይህን ሲያዳምጥ ከእኔ ምን አይነት አነጋገር ነው ሊል ይችላል። ግን በእውነት የሚሰሩት ስራ በሙሉ ለጥፋት የሆነ ስራ ነው። አንድም ነገር ለደግ ብለው ለደግ ኢትዮጵያ እንድታደግ ከልብ ብለው አይደለም። ኢትዮጵያ ቢሉ እንኳን ለነሱ የምትሆን ኢትዮጵያ ነው የሚፈልጉት። ለነሱ የምትሆን ኢትዮጵያ ደግሞ ለዘጠና ሚሊዮኑ ኢትዮጵያ የምትስማማ አይደለችም። አዲስ አበባ ብትሄድ አሁን በየቦታው የድሮውን የህዝቡን እንትን ማጥፋት ላይ ናቸው። ድሮ ህዝቡ የሚተዋወቅ የነበረው አሁን አይታወቅም። በየሰፈሩ የራስ ከፋፍለውታል። አንዱን ከዛ አውጥተው ሌላ ቦታ ያስገባሉ። አንዱን ሌላ ቦታ የሚፈልጉትን አካባቢ ይዛሉ። በልማት እያሉ ቤት ያስለቅቃሉ። ምንድን ነው ጠቅላላ የህብረተሰቡን አንድነት ለመበታተንና እንዳይተዋወቅ ለማድረግ ነው። ከዛ በኋላ እንደፈለጉ ለመግዛት ነው። እንደዚህ አይነት ለክፋት ለጥፋት የሚያስቡ ሌት ተቀን 24 ሰዓት የሚሰሩ ሰዎች ናቸው ይሄ ድርጅት። እና አይገርመኝም ህዝቡንም እንከፍትል መንገዱን ክፈትልንና እንለቃለን ብለው እንደገና ማሰር እንትን ቢሉ አይገርመኝም። ምክንያቱም ተፈጥሯቸው ነው። የዚህ ድርጅት ተፈጥሮ ነው ክፋትና ጥፋት። ክፋት መነሻው ጥፋት መድረሻው የሆነ ድርጅት ነው። የህዝብን ጥያቄ አይመልስም።
መልካም እንግዲህ አመት በሁለተኛ ደረጃ ያዝነው የሳምንቱ አበይት ጉዳይ ኢትዮጵያ ውስጥ የተከሰተው درك أهون هيداتون كيرو ودرهاب مكيرو عندو يمن نقاقر قدي ينبر عرستنو سانات لجوج شادن تنى سقاچو تطابقو يميسا يفوتو وچن سمونون باندان دي اني جوج ما ويمدمو قبرسانا يدرجي توج وطولة ما يتشلنا كزيقار بتهاز من تلال بتلي سيبالو كنبرونا قروج انزار
ايو من مالة تلالو مسال عند امي قرمينا قر እኛ ራሳችን አንዳንድ እንትኖችን ልክ የነሱ ሚሉትን እንትን ይያልን ነው የምንከተለው ኢትዮጵያ ውስጥ የነበረው ድርቅ ወደ ራብ ተዛውሯል አላልን it's natural ድርቅ ካለ ራብ አለ ማለት ነው ምክንያቱም ድርቅ ካለ ምግብ የለም ግን ይሄ ራሱ ይሄ አባባል ድርቅ ረሃብ ሆነ ስንል ምን ነበር ድርቅ ረሃብ አልነበረም ከሚለው የሚነሳ ነው ኮንጁጌት በታደረገው ይሄን ደግሞ የጀመሩት እነሱ ናቸው ኢትዮጵያ ውስጥ ድርቅ ነው እንጂ ረሃብ የለም ያሉት እነሱ ናቸው ድሮ እንደዚህ አትልም ድርቅ ካለ ድርቅ ነው ድርቅ ካለ ውሃ የለም ውሃ ከለ ማለት የለም ምታርሰው አይበቅልም ካልበቀለ አትዘራም ካልዘራ አይበቅልም ካልበቀለ ምግብ አታመርትም ካላመረትክ አትበላም ረሃብ መጣ ማለት ነው ግን እነሱ የሚናገሩት የቃላት ጨዋታ ይጫወታሉ በህዝቡ ላይ ኢትዮጵያ ውስጥ ድርቅ አለ እንጂ ረሃብ የለም ይሉ ነበር ረሃብ ቢኖርም ደሞ ይላሉ አሁን ትንሽ ቆይተው ሰው አልሞተም ይላሉ you understand የሚጫወቱ ጨዋታ ህዝቡን በቃላት እንትን ይሄ አልሞት ባይ ተጋዳይነት አለ አይደለም ትዝ ይለኛል የተጀመረ ሰሞን ሰው ሲገሉ እንዴ እናንተ ከደርግ በምን ተሻላችሁ ስትላቸው እንዴ ደርግ በሺ ይገድል ነበርኛ ባስር ገደልን ምንድነው ልዩነት አይደለም ወይ ይላሉ ሰው መሞት መሞት ነው ፕሪንሲፕሉን ነው እኔ የምቃወመው በግሌ መግደል ፈጣሪ የፈጠረው አንተ ከገደልክ ማተካውን አንተ ለሰው ልትፈጥራ አትችልም ከገደልክ ኃጢአት ነው ወንጀል ነው ነው እንጂ አይ እሱ 10 ነበር እኔ 5 ገደልኩ ስላልክ አንተ ከገዳይነት አትድንም እንደዚህ አይነት ጨዋታ ይጫወታሉና አሁን እቺም አሁን የምትላት ኢትዮጵያ ውስጥ የነበረው ድርቅ ወደ ረሃብ ተቀየረ ድርቅ ካለ ረሃብ ይመጣል definitely it's natural ይሄንን ግን ምንድነው እነሱ ጊዜ እንትን ይሰጡናል homework ያችን ነው እኛ እናሰላስለው እንጂ ፈረንጆቹ የሚሉታላን ሪአክቲቭ ነው የኛ ሁሉ ጊዜ ሪአክሽን ሪአክቲቭ ነው አንድ ነገር ሲመጣ እነሱ የሰሩትን እነሱ ያሉትን ያንን አናላይዝ ማድረግ ነው እንጂ ፕሮአክቲቭ ማለት አስቀድመን እዚ ሪአክቲቭ እና ፕሮአክቲቭ የተለያዩ ነገሮች ፕሮአክቲቭ አስቀድመ አስበህ የምትሰራው ነው ሪአክቲቭ ከሆነ ግን አንድ ነገር ሲያደርጉብህ አንድ ነገር ሰሩብህ ያንን ለመቋቋም የምታደርገው ነው የኛውን ግዜ ስራ ተቃዋሚው ዴሞክራቲክ ፎርስ ነው ትራው በብዛት ሪአክቲቭ ነው እንጂ ፕሮአክቲቭ አይደለም አሁን ይሄን የምትለውን ቃል እኔ ስሰማው ይገርመኛል ልክ ነው እንደዚህ ነው አሁን ኢትዮጵያኖች የምንለው ድርቁ ወደ ረሃብ ተቀየረ ኦፍ ኮርስ ይቀየራል ኢትስ ናቹራል ግን እነሱ ሲከራከሩ የነበሩ ምንድነው ድርቅ ነው ቢኖርም ረሃብ የለም ይሉ ነበር ረሃብ ቢኖርም ይላሉ አሁን ደሞ ሰው አይሞትም ይላሉ እሺ ለመከራከሪያቸው በነገራችን ላይ አሁን ደሞ የሚያናፈሱት ምንድነው ለምራቡ ማለም ለምኑም ኤልኒኞ ያመጣው ድርቅ ኤልኒኞ ያመጣው ድርቅ ይላሉ እኔ በጥንት ጀምሮ ኢትዮጵያ ውስጥ የመጣው ድርቅ ሰው ጎትቶ ያመጣው ድርቅ ነው ያየር መዛባት አይደለም ድርቅ ድርቅ ከሆነ ያየር መዛባት ነው የነሱ ሲሆን ግን ኤልኒኞ ኤልባኞ ኤልቱኞ ይላሉ what the hell እሺ የነሱን ኖርማል ለማድረግ ፈል የነሱ ሁሉ ጊዜ ገደላውም ኖርማል ነው ማሰሩም ኖርማል ነው ሁሉም ኖርማል ነው ሌላው ሲያረጋው ግን እንትን ነው እና ይሄ ድርቁ ወደ ረሃብ ተቀየረ ላልከው መሞትም ድርቅ ካለ መሞትም አለ ምንም ምንም ጥያቄ የለው መራብ ብቻ መሞትም አለ ደሞ ኢትዮጵያ ውስጥ የሞተ ነው the only thing እነሱ አልተራብንም አልሞትንም ድርቅም ቢኖር ድርቁ በኤልኒኞ ነው የመጣው በእኛ ጥፋት አይደለም አዚፍ ልክ የድሮ መንግስታት ኢትዮጵያ ውስጥ ድርቅ ሲመጣ ጎትተው በገመድ ጎትተው ያመጡት ይመስል እና ይሄ የነሱ የቃላት ጨዋታ ነው ለኔ ማለት ነው ቀጥል
በሶስተኛ ደረጃ ያዝነው የሳምንቱ አበይት ጉዳይ በኦሮሚያ ክልል የተከሰከሰው ህዝባዊ ተቃውሞ እንደቀጠለ ነው በዚህ ተቃውሞ ብዛት ያላቸው ሰዎች ተገለዋል አካል ጉዳተኛ ሆነዋል ታስረዋል በአሁኑ ሰዓትም ይሄ ሁኔታ እንደቀጠለ ነው ምንም እንኳን ይቅርታ ቢጠየቅም የኦሮሚያ ሁኔታ እንዲህ ባለበት ሰዓት ባሳለፍነው ሳምንት የኦሮሞ አባገዳዎች ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተገናኝተው ስለ ጉዳዩ አሳሳቢነት ተወያይተው ነበር በውይይቱም አባገዳዎቹ መደረግ ያለበትን ነገሮች አስቀምጠዋል። ከነዚህም ውስጥ ገዳዮች እንዲሁም አዛዦቹ ለፍትህ እንዲቀርቡ ጠይቀዋል። የታሰሩት እንዲፈቱም ጠይቀዋል። ወታደሮች ከኦሮሚያ ክልል እንዲወጡም ጠይቀዋል። ማንኛውም ገበሬ ከመሬቱ ላይ እንዳይፈናቀል የተፈናቀሉትም ባስቸኳይ እንዲመለሱ አስጠንቅቀዋል። ከላይ እስከታች የመልካም አስተዳደር ችግር እንዲቀረፍም አሳስበዋል። በመንግስት ሚዲያዎች ላይ የተላለፉ የተሳሳቱ መረጃዎችም እንዲስተካከሉ ሐሳባቸውን አቀርበዋል። እንግዲህ አመት ከዚህ በፊት ብዙ ነገሮች ተብለዋል። ይቅርታ አስቀመጠየቅም ድረስ ምንም እንኳን ነገሮቹ በይፋ ባይገለጹ የነኚህ አባገዳዎች ጥያቄ ላይ ምን አስተያየት አለ? እነዚህ ጥያቄዎችስ የሚመለሱና የሚስተካከሉ ይመስላሉ?
ጥያቄው ሌጂቲሜት ነው። ምንም ጥያቄ የለውም። አንድ ባን መመለስ ያለባቸው ነው። እኔ ይቅርታ ጠየቁ አቶ ማናቸው ጠቅላይ ሚኒስቴሩ ኃይለ ማርያም ደሳለኝ ሲሉ ምንድነው የጠየቁት ብያ? የማንነው የጠየቁት? ምንድነው ምን አረግን ብለው ነው የጠየቁት? ገደልን አንገድልም? እሺ አንተ አንድ ይቅርታ ስጠይቅ ይቅርታ ስለሰደብኩህ በጣም ይቅርታ አድርግልኝ። ሁለተኛ አልሰድብህም ማለት ነው። ባትናገረው እንኳን ሁለተኛ አላደርገውም። ስተት ነው መሰደበኝ ማለት ነው አይደለም? እነዚህ ሰዎች ገደሉ፣ አሰሩ፣ ከሀገር አባረሩ፣ ቦታ ዘረፉ፣ እንደፈለጉ አደረጉ። ይሄ ስተት ተሰርቷል። ይሄን የተደረገው በአድሚኒስትሬሽን ምናምን ጉለት ነው። ይቅርታ እንኳን እኔ ቀጥታ ይቅርታ ጥያቄ ትርጉሙ አልገባኝም። እዛ ላይ ይቅርታ ጠየቁ ገዳዮች እናቶችን የተገደሉትን እናቶች ተማሪዎቹን ወጣቶቹን ይቅርታ አድርጉልን ብለው ዳይሬክትሊ እነሱን አድሬስ ማድረግ አለባቸው። የኢትዮጵያን ህዝብ እንዲህ ማድረጋችን ስተት ነው ብሎ ማለት አለባቸው። ካሳ መስጠት አለባቸው። የተደረገው ድርጊት እንዳይፈጸም ሁለተኛ እንዳይደረግ ማድረግ አለባቸው። የተደረጉት ድርጊቶች እንዲመለሱ ሪቨርስ መደረግ አለበት። እነዚህ ሁሉ አንዱንም አላደረጉም። እኔ የገባኝ ጊዜ ስጡን፣ ይሄን ነገር ደግሞ እንደገና ተደራይተን እንደገና በደም ተዘጋጅተን እንደገና እንድንፈጽመው ጊዜ ስጡን ነው። ጊዜ ስጡን ነው የኛ ሰው የሚሉት አቶ ጠቅላይ ሚኒስትር ኃይለ ማርያም የሚሉት ጊዜ ስጡን ነው። በቃ እንደገና እንጀምረዋለን በደም አድርገን በደም እንትን ሳይል ኮንትሮል ላይ በሆነ መንገድ እንገላለን እናርዳ ወደዘተ ነው የሚሉት ለኔ የገባኝ። እነዚህ ሰዎች ደግሞ የሀገር ሽማግሌዎች ያሉት ጥያቄ ትክክለኛው መሆን የሚገባውን ጥያቄ አቅርበዋል። ይመልሱታል ወይ? የወያኔን እኔ እስካሁን ባየሁት መሰረት የወያኔን ካራክተር አንደርስታንድ አደረኩት ከሆነ ይህን ጥያቄ አለም አይመልሱም። ይህን ጥያቄ ከመለሱ የህዝቡን ጥያቄ ፈቱ ማለት ነው። ከፈቱ ደግሞ መቀመጫም የላቸውም። ህዝቡ የራሱን እድል በራሱ መወሰን ከቻለ በየሚኖርበት አካባቢ የወያኔ ባልስልጣን እንደፈለገ ካላደረገው እነዚህ ሰዎች ምን ሊይዘው ሊቀመጡ ነው? ምን መኖር እኮ የሚችሉት ከህዝቡ ጋር መኖር የሚችሉት የህዝቡን ጥያቄ አንግተው ይዘው አብረው ስራ ላይ ሲያወሉ ነው። እነሱ ሪቨርስ ነው፣ በተቃውሞ ነው የሚሰሩት። የህዝቡን ጥያቄ ሰውን እያንዳንዱን ግለሰብና የድርጅቱን የወያኔ አባል ግለሰብና የድርጅቱን ፍላጎት ብቻ ነው የሚያማሉት። የድርጅቱ ፍላጎት ደግሞ ከኢትዮጵያ ህዝብ ፍላጎት ጋር አብሮ አይሄድም። ስለዚህ ስለሚጋጩ ይህን ጥያቄ ሊመልሱ አይችሉም። እና ያለን ጊዜ ነው ታሙልቴን ይላል ፈረንጅ ታሙልቴን። እና ያለን ከመለሱ ሰየው። እኔ ነገም ዛሬም ጀምረው የተስተካከለ ነገር ቢሰሩ ሰየው ነው የሚለው። ይቅርታ ሚኒንግለስ ሚኒንግፉል የሚሆነው ይቅርታ የምትለው ከልብ ከሆነና ያንን ላለማድረግ የተደረገውንም ከቻልክ ለመመለስ ለማስተካከል ስትታገል ነው እንጂ ከአንገት በላይ ይቅርታ ጥላውን ገሰሰ እንዳለ ነው። ሰው ይቅርታ ቢለኝ ምንም የለው ምንድነው ዋጋ በሆዱ ጎዝጉዞ አቃ አጋምና ቄጋ ምናምን ይላል። ሶ እንደዚህ ነው የማየው። እና ያለን ጊዜ ያሳየናል። እኔ ግን አይመስለኝም።
መልካም። ከዚሁ ከኦሮሚያ ጉዳይ ሳንወጣ የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የሆኑት ዶክተር መረራ ጉዲና ፓስፖርቱን ማንበብ አልቻለም በሚል ሰበብ ከሀገር እንዳይወጡ መደረጋቸው አንዱ የሳምንቱ መነጋገሪያ ጉዳይ ነበረ። ዶክተር መረራ ጉዲና ቪዥን ኢትዮጵያ ባዘጋጀው የነገዋ ኢትዮጵያ በሚል ፕሮግራም ላይ ለመሳተፍ ነበር ጉዞ ሊያደርጉ የነበረው አሜሪካ ዋሽንግተን ዲሲ። በዚህ ሰበብ እንትን ወደ አሜሪካ
ቪዛቸው ይለፍ እንትናቸው ሳይሳካ ቀረ ነው የምትለኝ? አሁን ይሄንን እኔ አንዳንድ ቦታ ላይ ሰበር ዜና ብለው አይቻለሁኝ። ለኔ ሰበር ዜናነቱ ብዙም ኦኬ ሰበር ዜና ሊሆን ይችላል፣ ለኔ ሰበር ዜናነቱ ብዙም አልታየኝም። አዲስ አይደለም እኮ እነዚህ ሰዎች ከዚህ በፊት የሚያደርጉት ነው፣ ወደፊትም የሚያደርጉት ነው። እኔ ማንነታቸውን ገና የገባን አይመስለኝም። ምንም ደምበኛ የሰፈር ድርዬ ታቃለ ትዝ ይለኛል። ልጅ ሆኜ አዲስ አበባ ውስጥ እንደ ክረምቦላ ቤት ነበርና ልጅ ሆነን ሲጫወቱ ማየት እንወዳለን። ያንን ስንጫወት ክረምቦላ ጫዋታ ታይ ከግራና ከገኝ ጆሮ የሚሉታል ወደቀች ይላሉና ጎረምሶች አሉ ጩጩጮች አለን እንሄድና እንቆማለን። ለመጫወትም ባንፈልግ ለማየት ስንቆም 5 ሳንቲም አለሽ ይላል ሰፈሩ ጎረምሳ። ለምን ስትል ወደቀች ወዲኛው አተር ይላል። እንደዚህ ላይደርጉ ነበር አሮጊቷ ቤት የሚባል ነበር ፒያሳ ወደቀች ይላል። አይ እኔ መጫወት አልፈልግም የለኝም 5 ሳንቲም እሺ ትላፍ በፍራት 5 ሳንቲም ሰጣለ። ባንተ በኩል ያለችው ያንተ ትሆናለች ከወደቀች አንተ ታሸንባለ። በሱ በኩል ያለችው ከወደቀች በህጉ መሰረት የሱ ትሆናለች እሱ እንደመረጠው። ባንተ በኩል ያለፈችውም ስትወርድ እንግዲህ ልብ በል ገንዘቡንም ውድድሩም ውስጥ ያስገባኝ በጉልበት ነው። በኔ በኩል ያለችው ስትወድቅ እኔ 10 ሳንቲም መቀበል አለብኝ ከሱም የሱን 5 ሳንቲም እራሴ ያስለ። ልክ የኔም ስትወድቅ በይቻው ሌላ የለሽም ይላል። ጉልበ ገባ መክፈል ሲገባው ጭራሽ ያንተንም ይወስዳል። እንደዚህ ነው በቃ ጉልበ አይኔ በላ ማን አለብኝ ነው ምን ታረጋኛለህ ነው። እና እነዚህ ሰዎች አሁን መንግስልጣን ላይ መንግስት እኔ ኢትዮጵያዊው ራሱ ይሄን ሲሰማ እንዴት ስቆ እንደሚያልፈው ይገርመኛል። በጣም ነው የሚያሳዝነኝ። በመንግስት ደረጃ 80 ሚሊዮን ህዝብ ወክላለሁ 90 ሚሊዮን ህዝብ ወክላለሁ የሚል ድርጅት እንዲህ አይነት የዱርዬ ስራ ሲሰራ እያየን ዝም ነው የምንለው፣ እየሳቅን ወይንም ደግሞ ከንፈራችን የመጠጥን ዝም ነው የምንለው። አዲስ ግን አይደለም። ከዚህ በፊት የሰማይ ፓርቲ መሪ ወደ አሜሪካ ተጋብዘው ያውም ደግሞ የአሜሪካ መንግስት ካለም ምንድና ምናምን ወጣቶች ታዋቂ ወጣቶች ብሎ ሲጋብዛቸው ምንድነው ያደረገው? ቦርሳውን ካስገቡ በኋላ አይሮፕላኑ ላይ ፓስፖርትህ አንድ ገጽ ይጎ እዛው ቀዶ እዛው መሃሉ ላይ ቀዶ አንድ ገጽ ጎሎታል። ይሄ ዱርዬ ስራ ነው። ይሄ መንግስት አይደለም። እነዚህ ዱርዬዎች ናቸው። ዱርዬ የሰፈር ዱርዬ ተጠረቃቅመው ለአንድ ዓላማ የተሰበሰቡ ክፋትን ብቻ ዓላማ ያደረጉ ቅድም እንዳልኩ መነሻው ክፋት መድረሻው ጥፋት የሆነ የዱርዬዎች ስብስብ ነው። እንደነዚህ አይነት ደግሞ ምንም መቀመጫ መቆሚያ ስለሌላቸው በራሳቸው የሚተማመኑበት ደግ ነገር ስለሌላቸው ጥፋትን ሲያልሙ ጥፋትን ሲሰሩ የሚኖሩ ነፍሶች ናቸው። ከዛ ጥፋት ውጪ ምንም መስራት ስለማይችሉ ከኖርማል ህዝብ ጋር አብረው መሄድ አይችሉም። ስለዚህ አንተን በፍርሃት ይገሉሃል፣ በጭንቀት ባሪያቸው እንድትሆን ያደርጋሉ። ብዙ ነገሮችን አያለው እዚህ ሀገር ተዛባለው። ፍርሃት እንዲገባ ነው የሚያደርጉት። እያንዳንዱ የሚወስዱት እርምጃ ሰው በፍርሃት የነሱ ባሪያ እንዲሆን ነው። እኔ ደግሞ ባሪያ ከመሆን ብሞት ይሻለኛል። ባሪያ ሆኜ የሰው ባሪያ ተገዢ ሆኜ ከመሞት ከምኖር ብሞት ይሻለኛል ሰውነቴ ተከብሮ። እና እነዚህ ሰዎች ምንም የሚያስደንቅ ነገር አዲስ አበባ ገና ማአት ነገር ይሰራሉ። ያሁን የፕሮፌሰር መራራ ጉዲና ጉዳይ አዲስ ሰበር ዜና አይደለም። ኢታስ ኦልሬዲ ዳንስ ተሰርቷል። ዳግ ኦልሬዲ ዳንት አርገውታል። ፈጣሪ ያሳየ አርገውታል። ወረቀት ከፓስፖርት ማከል ላይ ቀደው ወረቀት ይጎልዋል እዛው ፊት ለፊት ወረቀት ተመለስ የሚሉ ሰዎች ዛሬ ምንድነው እንትን ማሽኑ አይቀበልም ብለው ቢመልሱ አይገርመኝም። ፎቶ አንተን አይመስልም ብለው ነገ ይመልሳሉ። የፈለጉትን ያረጋሉ። ዓላማቸውን ግባቸው ለማድረግ የማይፈነቅሉት ድንጋይ የለም፣ ሀፍረት የለም። ፖለቲካን ከሞራል የለየው አንድ ማኪያቬል የሚባል በ18ኛ ክፍለ ዘመን የኖረ የፈላስፋ ነበር። ሞራልና ፖለቲካ መገናኘት የለበትም ይላል ለልዑሉ ለጌታው ሲመክር። ማንኛውንም ነገር መግደልን፣ ማረድን፣ መልሰቅን፣ መዋሸትን ምንን ሁሉ ፈጽም ዓላማህን ግቡ ለማድረግ ይላል ማኪያቬሊ። እና የዘመናችን ማኪያቬሊስቶች ነው ማለት ነው። የዘመናችን ማኪያቬሊስቶች እነዚህ ናቸው፣ ወያኔዎች ናቸው። ለሚስማማቸው ለነሱ እናቱን ይሸጣሉ። እነቱን ለመናገር እንደነሱ ከሆነ እናታቸውን ይሸጣሉ። ምህረት የለም። ጓዶቻቸውን እኮ የሚገሉ ሰዎች ናቸው ካልተስማማቸው። እና በዚህ ምንም ወደ ኋላ የሚሉ አይደሉም። ችግሩ ያለው ተቃዋሚው ላይ ገና ማን ጋር እንደሚዋጋ ማን ጋር እንደሚታገል ስላላወቀ እንትን ይላል፣ ዋብል ሻበል ያደርጋል ገና አላወቀውም ጠላቱ ምን አይነት እንደሆነ። ይሄ ነው ችግራችን እንጂ እነዚህ ምንም አዲስ ነገር የሚሰሩት የለም። ሁሉንም የሰሩት ነው ወደፊትም ጣሊያን የሰራው ነው ኢትዮጵያ ህዝብ ላይ የሚሰሩት መከፋፈሉ በዘር በሃይማኖትም የጣሊያን ስራ ነው። ኤቭሪቲንግ ጣሊያን ያወጣው እንት ነው እነሱ ላይ የሚያወሩት ኤቭሪቲንግ ሁሉን ነገር እያንዳንዷን በታመጣ ቁጭ ብለን ቃል ብንነጋገር የሚሰሩትን ስራ የጣሊያንን ኮፒ ነው የሚሰሩት። አይገርመኝም።
መልካም እንግዲህ አመት በመጨረሻም ባሳለፍነው የ አርብ የጁማ ጸሎት ስርዓት ላይ ሜክሲኮ በሚገኘው በተለምዶ ጀርመን መስጊድ ተብሎ በሚጠራው መስጊድ ላይ ህዝበ ሙስሊሙ መንግስት በሙስሊም ማህበረሰብ ላይ ጣልቃ በመግባት እየወሰደ ያለውን እርምጃና አጠቃላይ ብሔራዊ ጭቆና ላይ ተቃውሞቸውን አሰምተዋል። በዚህ ተቃውሞ ላይ በወረቀትና በጨርቅ ላይ የተጻፉ የተለያዩ መፈክሮች ታይተዋል። ከነዚህም ውስጥ ሰላም ከነሳችሁን ተመሳሳይ ኑሮ እንድንኖር ታስገድዱናላችሁ። ሰላማዊ ያደረገን የአሚሮቻችን ቃል እንጂ የአምባገነን ጥጭ አይደለም። ፍትህን ቀበሯት። ትግላችን ይቀጥላል። ኮሚቴው ይፈታ። የነቃ ህዝብን ያሸነፈ አፈና የለም ወዘተ ናቸው። እስቲ በዚህ ላይ ምን አስተያየታለህ?
ምን ያሳውሰኛል መሰለ አንድ አባባል እኔ በአማርኛ ለማለት ሞክራለሁ። ኬኔዲ የተናገረው ነው። ምን ብሏል? ያን ጊዜ ወጣት ስልጣን ለከመንታት በጣም ወጣት ነበርና የሚለው በሙሉ ይስማ ነበር ከታተሩት ነበር ጋዜኞች ምን አለ የሰላማዊ ለውጥን የማይፈቅዱ ሰዎች ወይም ኃይሎች የኃይል ለውጥን ሪቮሉሽን ፒስፉል እንትን ሪቮሉሽንን የማይፈቅዱ ሰዎች የኃይል ሪቮሉሽኑን እንዲመጣ ምክንያት ይሆናሉ ብሏል። እነዚህ የሙስሊም እህቶቻችንና ወንድሞቻችን የሚሉት ያችኑ ነው። በሰላም የመንገድ ስንት አመት ለመኗቸው ታገሏቸው ምን አሏቸው? አሁን እንግዲህ እዚህ ላይ የሚሉት ምንድነው? እኛ በዚህ በዚህ ብለን ነው እንጂ መሞቱ መገደሉ ካልቀረ ሊመጣ ነው። ለምን እኛ አሳብረን ይዘናን ሄድም ሊመጣ ነው። ይሄን ነው እንግዲህ እኔ between the lines ማየው በእንትኑ መካከለማ ይሄን ነው። በእነዚህ እንትኖች መካከል እንዲማ ከሆነ ማንግባባ ከሆነ መሞታችን ካልቀረ ሊመጣ ነው ያለ ነው። እኔ እኮ በጣም የሚገርመኝ ፈራጅ ቆራጮች ሲገሉ እንጂ ሌላው መሞት ነው እንጂ የሚታያቸው የነሱ መሞት አይታያቸውም። የነሱ መሞት የሚታያቸው አይናቸው ላይ አፍጦ ሲመጣ ነው። አስቀድመው ማሰብ አይችሉም። እኔ ሰውን ስገድል ሰውን ስደበድብ ሰውን ሳስር ያ ሰው እንደኔ ከደምና ከስጋ የሰራ ስለሆነ ያማዋል የሚል እንትን የላቸውም። ይደነዘዛሉ። እና እነሱን ካልወጋቸው እነሱን ካላስረካቸው የሚሰማቸው አይመስለኝም። ስለዚህ እነሱ በራሳቸው ላይ ጦርነት የሚያወጁት እነሱ ናቸው። ጊዜ ነው ጀግና ላለው ነው። የሰው ጀግና የለውም። ጊዜ ነው ጀግና። ጊዜ የመጣለታ እነዚህ ሰዎች የመጨረሻ ፓርፓራ ነው የሚሆኑት። ገብቷል? የመጨረሻ ለማኝ ኡኡ የሚሉት እነሱ ናቸው። ጊዜው ሲያጀግና ጊዜ ሲመጣ እዛ ያንን እንዳይመጣ ለማድረግ ምንም አይታያቸውም። በሰላም ከህዝብ ጋራ የሚፈልገውን ሰጥቶ የሚፈልገውን አድርጎ መኖርን አይፈልጉም። እንደገደሉ እንዳሰሩ እነሱም ይገደላሉ ይታሰራሉ። አሁን ኢትዮጵያዊ ይቀልዳል። እስር ቤት እዚህ ተሰራ ቻይና ይሄን ሰራች ምናምን ሲባል አይ ለራሳቸው ያዘጋጁት ነው ይላል። ሰም አንዳንድ ጊዜ ታስቦ ይመስልሃል። ምክንያቱም እኔ ኢትዮጵያ ውስጥም ሆነ ሌላ ብዙ ሀገሮች እንዳየሁት የትኛው ማገር ዲክታተር በሰላም ወርዶ በሰላም ይቅርታ ብሎ የነበረበት ጊዜ የለም። ሁሉም መጨረሻ ላይ ይሸሻል ይታሰራል። ምን ይላል ምን ይላል የፈለከውን ውሰድ። ጋዳፊ ነው በጩቤ እንትን ይወጉት ነው እንትን ያሉ በሚያሰቃይ ሁኔታ። ለምንድነው አስቀድመው ማያዩት? አይገባኝም። ስልጣንና ገንዘብ አይንን ይሸፍናል ህሊናንም ይሸፍናል ይመስለኛል። እኔ እዚህ ሰማለሁ አንዳንድ የትግራይ ተወላጆችም የነሱ ደጋፊዎችም ለገንዘብ ሲሉ የነሱ የሚደግፈዋሉ አንዳንድ ሲያወሩ ሰማለሁ። እንደው ምን አለ እንዴ ቢደረግ ምናምን ይላሉ። እኔ ይገርመኝና እንደዚህ የሚሉት ሰዎች የታሰረውን የተገረፈውን የተቀማውን የተባረረውን የሱን ቦታ ቢይዙ ምን ይሉ ነበር? ነግበኔ አይባልም ወይ? አንገት የተፈጠረው አዝሮ ለማየት ነው። አንተ እንደ ሰው ልጅ የሌላው ሰው ልጅ ህመም ካልተሰማህ ኤምፓቲ ሲምፓቲ ከሌለህ ዩ አር ኖት ሂውማን ለኔ ሰው አይደለም። እንስሳት እንኳን እኮ አራዊቶች ያያሉ። እንስሳት ወገኖቻቸው እንትን ሲጎዱ ያያሉ። أنت يسوي الجونة بهلينات ستو كتبت ترك بوهلا ليلا وسيبدل سيجدل سيتارر سيفلت إياك عيني نايم ملكتين يميني وجنو وهني بدل هذا الرسول سلزي يقتل بدم مثل كونا بانتو وجن لا يسيدرسم لا تقدروا له مالت مفت ماينورهم إيهن إنه ما سوي على بنقبني نا يمسلم وشو تنش كرئي ملني عندنا قرال يبغلينه يعني إثيوبيا وسندزا مسارة تدقنو باتون لزا مكراتون إياه يسيتاجلو وتش على المسلم هبرة سب كليلا وإثيوبيا وندمنا هتوجارا of course ميتاجلو على أبرو ميل سلا سلام لاندن نت الهبرة ميتاجلو جن بابزانيو علىهم بقول لي سلام مالينو يا تنشى ساز لينيال يا تنشى كري لينيال تا تنشى كوتش لينيال ليلا وإثيوبيا وندم يادرلو النسوم እዚው ጫሉት ኢትዮጵያ ውስጥ ያሉት ወንድም እህቶቻቸው አባትናቶቻቸው እንደዛ ስቃያቸውን ይያዩ እንደዛ ሲታገሉ እዚህ ያለው ኢትዮጵያዊ ሙስሊም ህብረተሰብ አዘ ህብረተሰብ ኖት አዛን ኢንዲቪጁዋል አዘ ህብረተሰብ ሆብሎ ቢወጣ ትልቅ እንትን ኢምፓክት ይኖረዋል ያ ትንሽ እኔ ስላላየሁትም እንደሆነ አላውቅም ትንሽ ያቀር ይለኛል በተረፈ የማይቀር ነው የጊዜ ጥያቄ ነው ጊዜ ነው ጀግና ናፖሊዮን ወድቋል የሮም ቄሳር ወድቋል ኃይለ ሥላሴ ወድቋል ደርግ ወድቋል ናጋዳፊ ሙሶሊኒ ወድቋል ሂትለር ወድቋል ዩ ኔም ኢት የፈለከውን ፋሽስትና ዲክታተር ጥራ ጊዜ ነው የሚጥለው ሲወድቁ ደግሞ አወዳደቃቸው አስቀያሚ ነው ወያኔ አወዳደቁ አስቀያሚ ነው ጊዜ ነው መቼ አላውቅም
መልካም እንግዲህ አመድ ለሳምንቱ አበይት ጉዳይ ብለን ያዝናቸው ሐሳቦች እነዚህ ነበሩ አድማጮቻችንም በየቤታቸው ከጓደኞቻቸው ጋር በተነሱት ሐሳቦች ቢወያዩበት ብለን ሐሳባችንን
በነገራችን ላይ ይሄን ፕሮግራም የጀመርነው እኛው እንድን ለፈልፍበት ሳይሆን ኢትዮጵያኖችም ሐሳባቸውን እንዲያቀርቡበት ነው በሬዲዮ መናገር የለባቸው እርስ በርሳቸው እንዲወያዩበት ነው ፍላጎት ያለው ግን ይሄ ነገር ሲመጣ ሲደወል ደውሎ እኔም ይሄን ማለት ፈልገው በተቃዋሚው እኛ ከምንለው ውጭ ያለው ምን ነገር ይችላል ይሄ ነው አላማው
መትከክል
I'm not
አድማጮቻችን አሁን በማስከተል የበረከት የሁድ ጨውት የሚለውን ፕሮግራም እናስደምጣለን። አብራችሁን ቆዩ።
ምንም አይነት ሃይማኖት ቢኖረው ለእግዚአብሔር ያለው ፍቅርና በእግዚአብሔር ላይ ያለው እምነት ብርቱ ነው። ይህንንም ከመገንዘብ የተነሳ በዚያው በፍቅርና እምነት ላይ ተመሰረተ ስለሆነ በምንም መንገድ ጸረ ሃይማኖት ሊሆን አይችልም። ችግሩ ሌላ ነው። ችግሩ በኢትዮጵያ ውስጥ ለመንፈሳዊ ተግባርና ኃላፊነት የሚያበቃው ኔታ ለመኖርና ወደ ፍጹምነት የሚጠጋ የመንፈሳዊነት ድርቀት ነው። በ1977 ዓመተ ምህረት ጉለሌ በሚገኘው የካቶሊክ ቤተክርስቲያን ውስጥ ለካቶሊክ ሚስዮናውያን ንግግር እንዳደርግ ተጠይቄ የብረተሰባችን የመንፈስ ውድቀት ወይም ክስረት በሚል ርዕስ በእንግሊዘኛ ተናግሬ ነበር። በዚያ ንግግር ውስጥ የሚከተለውን በከፊል ይገኝበታል። በየቀኑ የጥካኔ ወሬን ሰማለን። ወጣቱ ለወደፊት መዘጋጀቱን ትቶ ክፉኛ ለሁለት ተከፍሎ እርስ በራሱ ለመጫረስ ተነስቷል። ለበለጠ ግድያና መጨራረስ ጩኸትን እንሰማለን። የእናቶችንና የሚስቶችን ጩኸት እንሰማለን። የሐዘን ልብሶቻቸውንም እናያለን። የሞትን አደጋ በየአቅጣጫው እናያለን። የፍቅርን አለመኖር እናያለን። የተስፋን አለመኖር እናያለን። ንዴትን እናያለን። ተስፋ ቢስነትን እናያለን። ሐዘንን እንሰማለን እናያለን። ከዚህም በላይ ንዴቱንም ተስፋ ቢስነቱንም ሐዘኑንም ይሰማናል። ህይወት አጠራጣሪና በቀላሉ የሚጠፋ ሆኗል። ይህንንም እንሰማለን እናያለን እናያለንም እንሰማለን። ምንም ግን አናደርግም። ይህ ምንም ያለማድረግ ውሳኔና ይህ በህብረተሰቡ ኑሮ ውስጥ ያገባኛል የሚል ስሜት መጥፋት ግልጽ የሆኑ የወላጆችና ያስተማሪዎች እንዲሁም የሃይማኖት መሪዎች የመንፈስ ውድቀት የሚያመለክቱ ናቸው። ለግፍ ለበደልና ለጥቃት እንድንገብር ግፍን በደልን ጥቃትን እየሰማን እያየን ምንም እንዳናደርግ እያደረገን ያለው ምንድነው? እኔ እንደሚመስለኝ እንደማምነው የጉዳዩ ባለቤት ራሳችን መሆናችን ተገንዝበን ኃላፊነቱን የሚያስከትለውን ጥያቄ ለማቀበል የፈጠርነው መከላከያ ዘዴ ጉዳያችንን ሁሉ ወደ እግዚአብሔር መወርወሩ የሚደንቀው ነገር የሃይማኖት መሪዎችን መለየት ለምን አስፈልጊ ሆነ? የሃይማኖት መሪዎች ስጋቸውን የበደሉ ለነፍሳቸው ያደሩ ናቸው ይባላል። የሃይማኖት መሪዎች ለጥልቅ ማለትም ለእውነት እንዲሁም ለፍትህና ለኩልነት የቆሙ ናቸው ተብሎ ይታመናል። ለሀብትና ለስልጣን ግድ ስለሌላቸው ከዚያ ለምጣጣው ጭናቸውም ይባላል። እንግዲህ እንደዚህ አይነቱ ለእግዚአብሔር አድረናል የሚሉ ሰዎች ለግፍ ለበደልና ለጥቃት እንዲገብሩ የሚያደርጋቸው ከየት የመጣ ኃይል ነው? እግዚአብሔር ሊሆን አይችልም። ለዚህ ዓለም ህይወት ካላቸው ጉጉት ብቻ የሚመነጭ የሚጎድላቸው ግን ጴጥሮሳዊነት ነው። የአቡነ ጴጥሮስ መንፈስ እንደ ሐውልታቸው እየተረሳ ይመስለኛል። አቡነ ጴጥሮስ እንደ ሌሎች ሁሉ ኢጣሊያ ኢትዮጵያን የወረረችው የእግዚአብሔር ፍቃድ ሆኖ ነው በማለት የኢጣሊያው ታደር የኢትዮጵያን ህዝብ አባሳውን ያሳየው በእግዚአብሔር ፍቃድ ነው በማለት ሊገብሩና የተደላደለ ኑሮ ለመኖር ይችሉ ነበር። አቡነ ጴጥሮስ የራሳቸውንና ያገራቸውን ጉዳይ ወደ እግዚአብሔር ሳይወረውሩ ኃላፊነታቸውን ሳይሸሹ እንብኝ አሻፈረኝ አሉ። በእንብተኝነታቸውም የኢጣሊያን ክርስቲያናትንና ስልጡኖችን ፈተናው ስከተቱ። በእንብተኝነታቸውም ለእግዚአብሔር ለአምላክ ጽድቅ ያላቸውን ፍቅርና ክብር ለሃይማኖታቸው ያላቸውን ጽናት ለጨበጡት መስቀል ለመስዋዕትነት ምልክቱ ያላቸውን ስሜት ለሀገራቸውና ለወገኖቻቸው ያላቸውን ታማኝነት አረጋግጡ። በመትረየስ ተደበደቡ። ዛሬ በዚህ ድርጊት ኢትዮጵያ ትኮራለች፣ ኢጣሊያ ታፍራለች። ጴጥሮሳዊነት የምለው ያቡነ ጴጥሮስ አይነት የእንብተኝነት መንፈስን ነው። ጴጥሮሳዊነት በእግዚአብሔር አምላክ ጽድቅን ወይም ጽድቅ እውነት ማለት ስለሆነ ይህንን አምኖ የራሱንም ኃላፊነት ከነውጤቱ የእግዚአብሔር ፍቃድ ነው ብሎ መቀበል ነው። ጴጥሮሳዊነት በመሰረቱ መንፈሳዊነት በመሆኑ የሚመካበት ኃይል መንፈሳዊ እንጂ አካላዊ ወይም ጠበንጃ አይደለም። የጴጥሮሳዊነት ዓላማ አስፈላጊ ከሆነ ለእምነቱ ለመሞት እንጂ ለመግደል አይደለም። ሰው ሲገደል የሚቀረው በድን ሬሳ ነው። ገዳዩም ከዚህ ከበድን ሬሳ የተለየ ወይም ከተጠቀመበት የመግደያ መሳሪያ የማይለይ ነው። በአካል ደረጃ ገዳይና የተገደለው ሬሳ ቢመሳሰሉም በመንፈስ ደረጃ የማይገናኙ ናቸው። ኡነትን ገድላለው ብሎ የሰው ነው የሚያጠፋ በድን ኡነትን የሰው ደም ኡነትና የሰው ደም እንዳስደነበረውና እንዳቃጀው ከበድንነት ወደ በድንነት ይተላለፋል። ለኡነት የተገደለው ግን ኡነትን በህይወቱ መስዋዕትነት አዳብሮና አፋፍቶ ያልፋል። መግደል የአይምሮ በሽተኞችና የልጆች ጨዋታ ነው። ለመሞት መዘጋጀትና ለኡነትና ለእምነት መሞት ግን ወኔን ይጠይቃል። መንፈሳዊ ወኔን። የኢትዮጵያ ባህል ለጠበንጃ የሚሰጠው ክብር ከራስ ከሰውነት ክብር ጋር የተያያዘ ነው። ጠበንጃ ኃይል ይሆናል፣ አያስጠቃም። ገዳይ ጀግና ተብሎ ይከበራል። ሰርቶ ከመከበር የአንድ መኳንንት ሎሌ ሆኖ ጠበንጃ መሸከም ያስከብር ነበር። አሁንም አልቀረም። ይህንን ክፉና የማይጠቅም ባህል በጴጥሮሳዊነት መለወጥ ያስፈልገናል። በጠበንጃ ኃይል ከመተማመን በመንፈሳችን ኃይል መተማመኑ ወደ ተሻለ እድገት ጎዳና ያመራናል። ለጠበንጃ የማይበገር መንፈስ በማዕከላችን ሲዳብር ከጠበንጃ ይልቅ በጽሑፍ ከጥይት ይልቅ በቃላት ቀራኖቻችንን ማለሳለሱ ወደ ስልጣኔ ፈር ውስጥ ያስገባናል። እምነታችን የቱንም ያህል ቢለያይ ሐሳባችን ቢራራቅና መግባባት የሚያስቸግር ቢሆንም ሐሳቦቻችን ይጋጩ ይፋጩ እንጂ እኛ ጎራዴ መዘን ወይም ጠመንጃ አጉርሰን ካይምሮና ከመንፈስ ደረጃ ወደ እንስሳነት ደረጃ ወርደን ስንጋደል እምነቶቻችንና ሐሳቦቻችን ያደፍጣሉ እንጂ እንደማይለወጡ ይግባን። ጴጥሮሳዊነት በአቡነ ጴጥሮስ መስዋዕትነት ላይ ተመሰረተ የኢትዮጵያዊነት መንፈስ ነው። አቡነ ጴጥሮስ ኢትዮጵያዊ በመሆናቸው የተሰውበትንም ዋና ምክንያት የኢትዮጵያ ነጻነት በመሆኑ ጴጥሮሳዊነትን ኢትዮጵያዊነት እንበለው እንጂ ዓለም ከተፈጠረ ጀምሮ የሰው ልጆች ታሪክ በየአገሩ የሚያሳየው የሰው መንፈስ ስለዚህም ጴጥሮሳዊነት ዓለም አቀፋዊነት ባህሪም አለው። እውነትን ክዶ በውሸት ከመኖር ለእውነት ሞቶ እውነትን ያው ማድረግ የመንፈስ እድገት እንዲያነቱ የመንፈስ እድገት የሚቀጥለውን ትውልድ ከእንስሳነት ደረጃ ወደ ላቀ ሰውነት ደረጃ ያነሳሳል። ከዚህ የተሻለ ውርስ አይኖርም። ጠበንጃ ያዘ ሁልጊዜም እንዲያሸንፈን መንፈሳችንን ከተዳከመ ለጠበንጃ መዳኒቱ ጠበንጃን ማንሳት የሆነ እስከዛሬ እንደነበረው ወደፊትም ይቀጥላል። ይህንን የቁልቁለት መንገድ በጴጥሮሳዊነት ልናቆመውና ወደ እድገት እንዲያመራን ለማድረግ እንችላለን። ግን ይህ የእያንዳንዳችንን ውሳኔ የሚጠይቅ ነው። መስፍን ወልደ ማርያም ፕሮፌሰር ኢትዮጵያ ኬት ወዴት 1986 ዓመተ ምህረት
ናረፈዳቸው አድማጮች ከረፋዱ 11 ሰዓት ሆኗል። ለሳምንቱ አበይት ዜናዎች ቀጥለው ይሰማሉ። ትናንት በሰሜን ጎንደር ተክል ድንጋይ በአንድ የህክምና ማመላለሻ አምቡላንስ ላይ በደረሰ የፈንጅ ጥቃት ሁለት ሰዎች ወዲያው ሲሞቱ አደጋውን ማን እንዳደረሰው የታወቀ ነገር አለመኖሩን ከኢሳት የተገኘው መረጃ አመልክቷል። እዚያው ተክል ድንጋይ ውስጥ የትግራይ ልዩ ኃይል በተመሳሳይ ትናንት በወሰደው እርምጃ ሁለት ተማሪዎችን ገድሏል ተብሏል። በአንጻሩ የአካባቢው ታጣቂዎች ከትግራይ ልዩ ኃይል ጋር የተታኮሱ መሆኑ ተሰምቷል። በተያያዘ የወልቃይት የአማራ ማንነት ጥያቄ አቅራቢዎች መካከል አንዱ የሆኑት አቶ ሊላይ ሲሳይ መታፈናቸውን ተከትሎ የአካባቢው ማህበረሰብ ላለፉት 4 ቀናት መንገዶችን ዘግተው የቆዩ ሲሆን በስተመጨረሻ የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ አቡነ ኤልሳ ወደ ስፍራ ተጉዘው መንገዶች እንዲፈቱ እንዲከፈቱ ሲማጸኑ በመቆይታቸው ለማግባባት ሞክረዋል። በስተመጨረሻም የታሰሩት በቅርቡ ይለቀቃሉና ሌሎችንም ችግሮች እንደዋያየለም በሚል ፍጥጫው ለጊዜው ጋብ ማለቱ ተሰምቷል። በኦሮሚያ ክልል 4 ወራት የዘለቀው ዝባዩ እንቅስቃሴ እንዲሁም በጎንደር በኮንሶና በሌሎች አካባቢዎች የተነሱ የህዝብ ንቅናቄዎች ህዝብን ያስተባበረና የኢትዮጵያን አንድነት ያጠናከረ እንደሚመጣ ዶክተር ዲማ ነገው ገለጹ። የኦሮሞ ነጻነት ግንባር ኦነግ መስራችና የመጀመሪያው ሊቀመንበር የነበሩት ዶክተር ዲማ ነገው ይህን የተናገሩት ከኢሳት ጋር ባደረጉት ቃለ ምልልስ ነው። ለስራ ጉዳይ ከሰሜን አፍሪካ ወደ ዋሽንግተን ዲሲ ብቅ ያሉት ዶክተር ዲማ ነገው በሰጡት አስተያየት በኦሮሚያ የተቀጣጠለው ህዝባዊ ተቃውሞ ከ1966 አብዮት ወዲህ ያልታየ የታየ በማለት የገለጹት ሲሆን በዚህ መጠን ገበሬዎችን ያሳተፈ እንቅስቃሴ በአለም ታሪክ አልተመዘገበም ሲሉ የህዝባዊን እንቅስቃሴ ስፋት አሳይተዋል። የኦሮሞ ህዝብ እንቅስቃሴ በጥቅል ለኢትዮጵያ ያለውንም ፋይዳ መልክተው የሌሎች ኢትዮጵያውያንም ድጋፍ እንደሚያስፈልግ መልእክት አስተላልፈዋል። የኦሮሞ ዲሞክራሲያዊ ግንባር ኦዴግ ምክትል ፕሬዝዳንት ዶክተር ዲማ ነገዎ ዛሬ በኦሮሚያ የቀጠለውና በልዩ ልዩ የኢትዮጵያ አካባቢዎች የሚታየው ህዝባዊ እንቅስቃሴ የኢትዮጵያን ጠንካራ አንድነት እንደሚያመጣም የራሳቸውን እምነት ገልጸዋል። በኢትዮጵያ ባይነቱ የመጀመሪያ ነው የተባለና 5 ቢሊዮን ብር የሚፈጀ የኬሚካል ግንባታ ለማካሄድ በትግራይ መልሶ ማቋቋም በኤፈርትና በአንድ ቻይና ኩባንያ ባለፈው አርብ ስምምነት መፈረሙ ተዘግቧል። በመቀሌ ከተማ አቅራቢያ ይገነባል የተባለው ይህንኑ የፋብሪካ ስምምነት የትግራይ መልሶ ማቋቋም ድርጅት ኃላፊ የሆኑት ወይዘሮ አዜብ መስፍንና የቻይናው ሲኦ ኢንጂነሪንግ ኮርፖሬሽን ተወካይ መሆናቸውን ከሀገር ቤት የተገኘ መረጃ አመልክተዋል። ከ250 ሚሊዮን ዶላር በላይ ፈጃል የተባለው ይህንኑ ፋብሪካ በመገንባቱ ሂደትም የህወሓት ንብረቶች እንደሆኑ የሚነገርላቸው ሱር ኮንስትራክሽንና መስፍን ኢንዱስትሪያል ኢንጂነሪንግ የተሰኙ የትግራይ መልሶ ማቋቋም እህት ኩባንያዎች በንዑስ ተቋራጭነት እንደሚሳተፉበትም ታውቋል። በቀጣዮቹ 18 ወራት ውስጥ ግንባታ ይጠናቀቃል ተብሎ የሚጠበቀው የኬሚካል ፋብሪካው በዋነኛነት በአመት 60 ሺህ ቶን ፒቪሲ እና 500 ሺህ ቶን ኮስቲክ ሶዳን ያመርታል ተብሎ ይጠበቃል። የተለያዩ ተጨማሪ ኬሚካሎችንም ያመርታል ተብሎ የሚጠበቀው ፋብሪካ ከሀገር ውጭ የሚገቡ ምርቶችን በማስቀረት የሀገር ውስጥ ገበያን ለመቆጣጠር እቅድ እንዳለው ለመረዳት ተችሏል። በአዲስ አበባ የመጠጥ ውሃ በፈረቃ ሊታደል መሆኑ ተነገረ። በአዲስ አበባ የመጠጥ ውሃ ቅርቦት በፈረቃ ሊታደል መሆኑን የውሃና ፍሳሽ ባለስልጣን አስታውቋል። ድርጅቱ በአየር መዛባት ምክንያት በለገዳዲና በድሬ ግድቦች ውስጥ ሲገባ የነበረው ውሃ መጠን በማነሱ በፈረቃ ለማደል መወሰኑን ገልጿል። የፈረቃ አደላው ከየካቲት 4 2008 ዓ.ም ጀምሮ እንደሚጀምር ተነግሯል። በከተማው ውስጥ ከፍተኛ የሆነ ጥረት ማጋጠሙና በከተማዋ ነዋሪዎች እለታዊ እንቅስቃሴ ላይ ከፍተኛ ውሃ ችግር መፈጠሩ ሲዘገብ ቆይቷል። ድርጅቱ ችግሩ ከመፈጠሩ በፊት ለምን ሌሎች የጥንቃቄ እርምጃዎችን መውሰድ እንደተሳነውም የተገለጸ ነገር የለም። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መራራ ጉዲና ከሀገር እንዳይወጡ መታገዳቸው ታወቀ። ባለፈው ሐሙስ ከሀገር ለመውጣት ወደ ቦሌ አውሮፕላን ማረፊያ ሄደው ፓስፖርታቸው መሳሪያ ማንበብ አልቻለም የሚል ምክንያት ተሰጥቷቸው ወደ ቤት እንደተመለሱ የተናገሩት ዶክተር መራራ ሰሞኑንም በተደጋጋሚ ኢሚግሬሽን ድረስ ሄደው የሚያናግራቸው ባለስልጣን ስብሰባ ገብቷል ተብለው ለሁለተኛ ቀን ከሀገር ለመውጣት ያደረጉ ሙከራ እንዳልተሳካ ገልጸዋል። ዶክተር መራራ ጉዲና ቅዳሜና እሁድ በቪዥን ኢትዮጵያ በተዘጋጀ ጉባኤ ላይ ይገኛሉ ተብሎ የተጠበቀ ነበር። በጉባኤው ላይ ፕሮፌሰር ጆርጅ አይቴ፣ ዶክተር አርዳርድ ሚተል፣ ፕሮፌሰር ጆን ሃርበን፣ ፕሮፌሰር አለማየሁ ገብረ ማርያም፣ ፕሮፌሰር እዝቅኤል ገቢሳ፣ አቶ ባንግሜቶ፣ ዶክተር በያና ሶቦ፣ ፕሮፌሰር መሳይ ከበደ፣ ፕሮፌሰር ሰይድ ሀሰን፣ ፕሮፌሰር ሚንጋ ነጋሽ፣ ፕሮፌሰር ጌታቸው ጋሻውና ሌሎች ምሁራን ጥናታዊ ጽሁፍ እንደሚያቀርቡ ተገልጿል። በመቀሌ የተጀመረው የባጃጅ አስከርካሪዎች አድማ መቀጠሉ ተነግሯል። ባለፈው ሰሞን የተጀመረው አድማ ለአራተኛ ቀን የቀጠለ ሲሆን ሹፌሮቹ አዲስ የወጣው አሽከርካሪ ሕግ እንዲቀየር ይጠይቃሉ። አድማውን ተከትሎ የከተማው ነዋሪዎች በትራንስፖርት እጥረት ሲጉላሉ ታይቷል። ተመሳሳይ የአሽከርካሪዎች አድማ በአዲስ አበባ፣ በወልዲያ፣ በደብረ ታቦር፣ ጋይንት፣ ነቀምቴ፣ ወሊሶና በተለያዩ የሀገሪቱ ክፍል መካሄዱ ይታወቃል። በጣና ሐይቅ መካከል የሚገኘው ታዋቂው የዳጋ እስጢፋኖስ ለመዝረፍ መሞከራቸው ታወቀ። ይቅርታ አድማጮች፣ የመንግስት ወታደሮች ዳጋ እስጢፋኖስን ለመዝረፍ ያደረጉት ሙከራ መክሸፉ ተነገረ። በጣና ሐይቅ መካከል በሚገኘው ታዋቂው የዳጋ እስጢፋኖስ ገዳም ባለፈው አርብ መጋቢት 9/2008 ዓ.ም አምስት ጀልባዎች ወደ ገዳሙ ክልል በመጠጋት አሳ ለማስገር እንደመጡ በመናገር ዘረፋ ለመፈጸም ሞክረው እንደነበር ተገልጿል። የገዳሙ የጥበቃ ሰራተኞች በአካባቢው አሳ እንደማይጠመድ ሲነግሯቸው ከጥበቃ ሰራተኞቹ ጋር አላስፈላጊ ሰጠገባ ውስጥ ገብተው አካባቢውን ጥለው ሄደዋል። ግለሰቦቹ በድጋሚ መጋቢት 12/2008 ዓመተ ምህረት 8 ጀልባዎችን ይዘው ወደ ገዳሙ የተመለሱ ሲሆን ከገዳሙ አስተዳዳሪዎች ጋር ውዝግብ ውስጥ መግባታቸውን ተከትሎ የገዳሙ ዋና አስተዳዳሪ ለአካባቢው ሕዝብ ጥሪ ማድረጋቸውና ሰዎቹም አሳ ለማስገር ነው የመጣ ነው በማለት አካባቢውን ወዲያውኑ ለቀው ሄደዋል። ይሁን እንጂ ታማኝ ምንጮች እንደሚናገሩት ከሆነ የዘረፋ ሙከራ እጃቸው አለበት የሚባሉት በቅርቡ ከስልጠና የወጡ ወታደሮች ሲሆኑ በዘረፋ ሙከራ ቤተክርስቲያኒቱ ዘበኛ በተደረገው የተኩስ ልውውጥ ተመቶ ህይወቱ አልፏል። የደጋ እስጢፋኖስ ገዳም አስተዳዳሪ አባ ብርሃኑ ትንሳኤ አርብ መጋቢት 12/2008 ዓ.ም በስምንት ጀልባዎች የተሳፈሩ ዘራፊዎች ወደ አካባቢው በመምጣት ድጋሚ የዘረፋ ሙከራ ሲያደርጉ ወደ ባህር ዳር ከተማ የጀልባ ማህበራት በመደወል ችግር ላይ መሆናቸውን ተናግረው እርዳታ እንዳያደርጉላቸው መማጸናቸው የተገለጸ ሲሆን የጀልባ ማህበሩ ኃላፊዎችም ለሚመለከታቸው የጸጥታ አካላት በመናገር
እርዳታ እንዲደረግላቸው ያስታውቁም ፈጣን እርምጃ ባለመወሰዱ ያንድ ዘበኛ ህይወት ሊያልፍ ይችላል። የገዳሙ አስተዳዳሪ ለዘራፎቹ ማንነት ምንም አይነት መግለጫ እንዳይሰጡ በመንግስት አካላት በመታገዳቸው ምንም ምላሽ ለመስጠት ፍላጎት የሌላቸው መሆኑም ታውቋል። በሰባይ መብቶች መከበር ዙሪያ ከተለያዩ አካላት በተደጋጋሚ ቅሬታ የሚቀርብበት የኢትዮጵያ መንግስት የፍትህ ሚኒስቴርን የሚያፈርስ ረቂቅ አዋጅ ለፓርላማ ቀረበ። ለበርካታ አመታት በስራ ላይ የነበረው የነኑ ሚኒስቴር በመስራት ላይ የሚገኘው የፌደራል ጠቅላይ አቃቤ ህግ ተቋም እንደሚተካው ከአገር ቤት የተገኘ መረጃ አመልክቷል። በርካታ አንቀጾች እንዳሉት የተነገረለት ይኸው የፌደራል ጠቅላይ አቃቤ ህግ ተቋም በቅርቡ በፓርላማ ከጸደቀ በኋላ የፍትህ ሚኒስቴር ህልውና እንደሚያከትም ባለስልጣናት ለመገናኛ ብዙሃን አጋልጠዋል። ፓርላማው ማሻሻያውን ካጸደቀው ፍትህ ሚኒስቴር ምን ይዞ ቆማል ሲሉ የፍትህ ሚኒስቴሩ አቶ ጌታቸው አምባይ ለሪፖርተር ተናግረዋል። የፌደራል ጠቅላይ አቃቤ ህግ ማቋቋሚያ ረቂቅ አዋጅ የህግ ማስከበር ተግባር በአቃቤ ህግ የሚከናወን መሆኑን የሚተነትን ሲሆን የፍትህና የህግ ምርምር ኢንስቲትዩትን የፌደራል ማረሚያ ቤቶችን ኮሚሽን ተጠሪነታቸው አዲስ ሊቋቋም በታሰቡ ተቋም ውስጥ ይሆናል ተብሏል። የፌደራል ፖሊስም ተጠሪነቱ ለጠቅላይ ሚኒስትሩ እንደሆነ ረቂቅ ቀርቧል። ይኸው የፌደራል አቃቤ ህግ ተቋም ተጠሪነቱ ለጠቅላይ ሚኒስትሩና ከሚኒስትሮች ምክር ቤት እንደሚሆን የታወቀ ሲሆን የፌደራል ዋና ጠቅላይ አቃቤ ህግ በፓርላማው እንደሚሾም ረቂቅ አዋጁ መቀበጡን ከሀገር ቤት የተገኘው መረጃ ጨምሮ አመልክቷል። በመጨረሻም የእርዳታ እህል ጭነው ጅቡቲ የደረሱ 10 መርከቦች እህሉን ለማራገፍ 40 ቀን ሊጠብቁ እንደሚችሉ ተገለጸ። በኢትዮጵያ በድርቅ ለተጎዱ ተረጂዎች የሚደርስ የእርዳታ እህል የያዙ 10 መርከቦች በጅቡቲ ወደብ የያዙትን የእርዳታ እህል ለማውረድ ተቸግረው እንደሚገኙ ተገልጿል። እነዚህ 45000 ቶን ያክል ስንዴ ይዘው ጎረቤት ጅቡቲ ወደብ የደረሱት መርከቦች የእርዳታ እህሉን ለማውረድ በትንሹ 40 ቀናቶች እንደሚፈጅባቸው የወደቡ ባለስልጣናትን ዋቢ በማድረግ ብሉምበርግ የዜና ወኪል ዘግቧል። ዓለም አቀፍ የእርዳታ ድርጅቶች በበኩላቸው በሀገር ውስጥ ያለው የእርዳታ እህል ክምችት በቀጣዮቹ 2 ሳምንታት ውስጥ ሊያልቅ የሚችል በመሆኑ ጉዳዩ ልዩ ትኩረት እንዲሰጠው አሳስበዋል። ይሁንና በወደቡ ላይ ያለ የቃ መጨናነቅ የእርዳታ እህሉ ለተረጂዎች በወቅቱ እንዳይደርስ አድርጎ የሚገኝ ሲሆን 10 የሚሆኑ መርከቦችም ከእርዳታ እህላቸው ወረፋ እየተጠባበቁ እንደሆነ ለማግታው ችሏል። በአሁኑ ወቅት በጅቡቲ ወደብ የደረሰ የእርዳታ እህል በጥቅምት ወር ግዢ የተገዛ ሲሆን በወደብ ላይ ያለው መጨናነቅ ለተረጂዎች ችግር መፍጠሩን የመንግስት ባለስልጣናት ገልጸዋል። የእርዳታ እህሉን በወቅቱ አለመድረስ የድርቁን አደጋ ላይ ቢያበሰው እንደሚችል በኢትዮጵያ የብሪታንያ የህፃናት አድን ድርጅት ተወካይ የሆኑት ጆን ግራም ለብሩምበርግ የዜና አውታር አስረድተዋል። የአደጋ መከላከል ኤጀንሲ ኃላፊ የሆኑት አቶ ምትኩ ካሳ በበኩላቸው በወደብ የተፈጠረው መጨናነቅ ለመቅረፍ ለእርዳታ እህልና ለማዳበሪያ ቅድሚያ እንዲሰጥ እየተደረገ መሆኑን ተናግረዋል። እነዚሁ በወደብ ላይ ወረፋን የተጠባበቁ የሚገኙ መርከቦች በቀን 3000 ቶን ስንዴ ማውረድ አቅም ቢኖራቸውም በተሽከርካሪ ጥረት የተነሳ በቂ ጭነት እየተነሳ ለመሆኑም ታውቋል። አድማጮች፣ ለሳምንቱ የያዝናቸው አበይት ዜናዎች እነዚህ ነበሩ። መልካም ቆይታ።
አድማጮች በመከታተል ላይ ያላችሁ ከዚህ ከኢትዮጵያ ድምጽ ሬዲዮ የሚተላለፈው ዝግጅት ነው። አሁን ወላላይ መስመር ላይ እስከናስገባው ድረስ ዜና ላይ ማልተናገር ነው ግን ያው ዜናም ሆናለው ነው። ስፖርት ኢትዮጵያ ብሔራዊ ቡድን ይመለከታል። ኢትዮጵያ ብሔራዊ ቡድን በቀጣይ አመት የሚደረገው የአፍሪካ ዋንጫ ማጣሪያ ሶስተኛ ጨዋታ ሆን ባለፈው አርብ ነው አይደለም? አዎ ባለፈው አርብ ማምሻውን ወደ አልጄሪያ ቅንቶ አልጀርስ ላይ ተጫውቶ ነበር እና እንግዲህ ማለት ከባድ የሆነ ሽንፈት ነው የደረሰበት። 7-1 ተሸንፏል በአልጄሪያ አቻው ማለት ነው። እና ተመስገን እንዴት ነው ጨዋታውን አይተው ነበር?
በጨዋታውን አላየሁትም ሃይላይቱን አየሁት።
በጣም ጎልኪፐር ነበርአችሁ?
ያስብላል።
ከልቤ ነው ያ ጎልኪፐር ነበር?
ነበር። ኦኬ ያው እንደሌለ ቁጠረው ብዙ።
አይ 7 ጎል ገባ ስትሉ እንግዲህ በእግር ኳስ ላይ ያውም በአገር ማዕከል በናሽናል ቡድን 7 ጎል ገባበት ወይ ጎልኪፐሩ ሳይኖራቸው በባዶ ጎል ነው የተጫወቱት? ማሾፍ ይመስላል ግን ያሰኛል።
አዎ ያው እንግዲህ ጨዋታውን ተከትሎ ብዙዎች በተለያየ አስተያየት ሰጥተዋል ማለት በተለይ ወደ ሹፈት ወደ ቀል ተገብቷል። እና ግን ምንድነው መሰባት ለአንድ መሸነፉ ብቻ ሳይሆን ዋናው ቁም ነገሩ ቡድኑ እንዴ ተስፋ የሚታይበት አይደለም። በጣም የወረደ ቡድን ነው እኔ እስካሁን ካየሁት። እንግዲህ ኢትዮጵያ ብሔራዊ ቡድን እንደምታስተውሱት ባለፈው ከ31 አመት በኋላ በሰልጣኝ ሰውነት ቢሻው ጊዜ ለአፍሪካ ዋንጫ አልፎ ከፍተኛ መነቃቃት በሀገር ውስጥም በውጭም እንደው የጓዳ ወሬ ሆኖ ሁሉም ያን የኢትዮጵያ ብሔራዊ ቡድን ማሊያ አድርጎ በሀገር ውስጥም በውጭም እንደተበቃ ትልቅ ነገር መነሳሳት ተፈጥሮ ነበር።
ማስተውሰው የናይጄሪያው ኮሜንታተር ኢትዮጵያ አደገኛ ጨዋታ መታሳይ ቡድን ነች ብሎ ነበር። መጀመሪያውን ጨዋታ ከዛምቢያ ጋራ 0-0 ነው ምናምን ይወጡ ግን
አንዳቻው በቀይ ወጥቶብን አንዳቻ ነበር።
እና የሚያሳዝነው ይሁን ባጭር ጊዜ ውስጥ አላ ምን ደረሰብን? የጤሉኝ አሰልጣኙ
ሰውነት ቢሻው ያው ተነስተዋል። ያው ውጤት ከዛ በኋላ ለሌላ ውድድር ማብቃት አልቻሉም በሚል
እና በቃ ተባረሩ።
እሳቸው ተነስተው እኚህ አሰልጣኝ ዮሐንስ ሳህሌ ተቀጥረዋል ማለት ነው። ዮሐንስ ሳህሌ
እሳቸውም እንደዚሁ አሰልጣኝ ናቸው።
አዎ ብዙ አመት 15 ነው 20 አመት አሜሪካ እንደቆዩ ነው አንድ ወቅት የሰማሁትና እዛ በተለያዩ በጅምና እነዚህ ጅምናዚየም እንደምንላቸው አንተ ኢንስትራክተርነት በተለያዩ
አስተያየኝ።
አዎ እና ይቆዩ
እና እዛ የሰሩ ሰውዬ መጡና
እና ተረክበው ተሾቡ።
ሹመት ነው ምንም ኢትዮጵያ ውስጥ ወያኔ መሾም ነው የራሱን እኔ አም ሶሪ ቱ ሴ ኢት በቃ ሁሉን ነገር ከላይ ጀምሮ እስከ ታች በቁጥራቸው ስር ቤተክርስቲያኑ፣ መስጊዱ፣ እግር ኳሱ፣ እጅ ኳሱ ምኑ እኔ ኩንዲን በራሱ 7-1
እና 7-1 ማለት አሁን 7-1 ስትል አሁን የነሱ ሰዎች ምን ይላሉ? ብራዚልን በጀርመን 7-1 ተሸንፏል ይሏሉ። እና ምንም እሱ 7-1 መሸነፉ ሳይሆን ይሄ ቲም አሁን በቀደም የቻን የሚባል ውድድር ነበር አሁን ከዚህ ቀደም ብሎ ከጥቂት ወራት በፊት በዛ በቻን ውድድር የብሔራዊ ቡድኖች የማይሳተፉ ማለት እነዚህ ለውጭ ቡድኖች ለውጭ የማይጫወቱ ተጫዋቾች ብቻ የሚሳተፉበት የአፍሪካ ዋንጫ ነበር። እዛ ሄዶ አንድ ጎል አላገቡም በሙሉ ተሸንፈው ተመለሱ። ምንም ያመጣው ውጤት የለም። አሁን በዚህ ምድብ ውስጥ ያሉ ቡድኖች አሉ ሁለት ሴራሊዮን ማን ነው ሁለት ቡድኖች ጠፉኝ
ከተገኘው
እና ከነሱ ጋር ራሱ በጣም ዝቅተኛ ደረጃ ያሉ ናቸው። አንደኛውን አቻ ወጥተናል አንዱን አሸንፈናል እና እድል ነበር ብዙ እድሎች ነበሩና እንግዲህ እግር ኳሱ ነገር በዚህ ነው ያለው። የመልስ ጨዋታ አለው የፊታችን ማክሰኞ አዲስ አበባ ስቴዲዮ።
ትልቁ ነገር መሸነፉ አይደለም
መሸነፉ
ግን ችግር የለም።
ቲሙ ፕሮሚሲንግ አይደለም ለወደፊቱ
ምታየው አይደለም። ትላንት ከነበረው ቲም አሁን የምናየው ቲም በጣም የወረደ ነው። በአሰልጣኝ ሰውነት ቢሻው ጊዜ በጣም ደካማ የተባለው ቲም ጥሩ ነበር
ያ
አሁን በዚህኛው
አሰልጣኝ አልጄሪያ ጋር እኮ እነሱ ሀገር 0-0 የወጣ ቡድን ነው ኢትዮጵያ ቡድን።
አዎ አልጄሪያ ቡድን በነገር ላይ ዋናው ራሱ ብሔራዊ ቡድን ማለት ነው በ1962 ነው እንደ አልጄሪያ ከፈረንሳይ ቅኝ ግዛት በኋላ በ62 ነው ለሀገር ቡድን ያቋቋሙት ራሱ። እኛ ከዛ በኋላ አልጄሪያን በ60ዎቹ መጨረሻ በ70ዎቹ በመጀመሪያ በተገናኘንባቸው ከ95 ፈረንጆች በፊት በነበረው 3 የተጫውተን 3-2 ያሸነፈን አንድ አቻ ነው ወጣ ነው።
እሱን ቶ አልጄሪያ ጀርመንን 2-1 ያሸነፈች ጊዜ እኔ ዩጎዝላቭ ተማሪ ነበርኩ አይ ቲንክ ባልሳሳ።
አዎ
ያን ጊዜ የኢትዮጵያ ቡድን የዛን ሰሞን ከአልጄሪያ ጋር አልጄሪያ ውስጥ ተጫውቶ ኩለኩል ወጥቷል። እስከዚህ ጠንካር እኔ መቼም ኢትዮጵያ የት የነበረች ሀገር ወርዳ የሁሉም እንትን ሆነናል። እኔ
ይሄንን እንደው ለማንሳት ያህል ነው።
ሌላ አጭሩ የእግር ኳስ ቶታል ፉትቦል አባት የሚባል ነበር አንድ ሆላንዳዊ ዮሃን ክራይፍ ይባላል። እሱ በ68 አመቱ በካንሰር ህመም ከዚህ ዓለም በሞት ተለይቷል። ዛሬ ባርሴሎናን የሚያዩ ሰዎች ለተፈጠረው ቶታል ፉትቦል የሚባለውን ፈጣሪ እንደሆነ ይነገርለታል። አሁን በቀጥታ ወደ ላይ መስመር ላይ ነው ወደ ሱና አልፋለን። ሃሎ ጠና አስተልኝ
ደና አስተልኝ እንደምን አለህ
ወለላይ እንዴት ነህ?
ሰላም ነኝ እግዚአብሔር ይመስገን።
አለን እንግዲህ እየጠበቅነህ ነው እንጂ ከምን ብለን።
እሺ ለዛሬ ተላላቅ ሰዎቻችንና ለሀገራችን ትልቅ ነገር አበርክቶ ያለፉትን ሰዎች ለማስታወስ ወዳለሁ። እነዛ ውስጥ አንዱ ሎሬት ጸጋዬ ገብረ መድን ነው። እና ሎሬት ጸጋዬ ገብረ መድን ቀደም ብዬ የጻፍኩት ግጥም ስላለኝ እሱን ላነብ ነው የፈለኩት።
በትክክል ትችላለህ።
እሺ ያግኝ ከበሬታ ያለፈው ጥረታችንን ሳስታውስ ትዝ ሲለኝ ከሰራ ነው ልክ ያልሰራ ነው ነው የሚቆጨኝ። ሎሬት ጸጋዬ ገብረ መድን አቤት የቀንመሮት የወራት ችኮላ ጸጋዬ ካረፈ 10 አመት ሞላ። ጥበብም ልብሶቿን ጠቅልላ ከሄደች ይኸው ከሱ ጋር አመት አስቆጠረች። አፍሪካም ታሪኳን ቅድመ ተፈጥሯን ዞራ መመልከቻ አታቀረች አይኗን። ኢትዮጵያም እንዲሁ ክብሯ ተዛነፈ እማማ የሚላት ጸጋዬ ካረፈ። ከታሪክ ተለየ ትውልድም ተጎዳ ወደፊት ለሀገሩ ሊሆን ነው እንግዳ። ሁሉን አጎደለ የጸጋዬ ሞቱ ብርሃን ነበረ ለሀገር ለምድሪቱ። አይቸር ሆነበት ያበድር እድሜ ወይኔ እንዳለ ቀረ እያዘን አዳሚ። ደረትን ደልቆ እንባ አፍስሶ መግባት ሁሉም ያረገውታ አጣ ሌላ ብላት። ሆኖም ከመቼውም ያሁን ጊዜ ከፋ ደህናው ሰው ተለቅሞ ከሀገሪቷ ጠፋ። ሰላም እንዲስትርክ እውነት ስትመነምን ሰው ጠፍቶ ቁጭ አለ ሀገርን የሚያድን። ማችስ አንድ የሞተ እፎይታ ነው ለሱ ቆሞ እንደኛ መንደት ቀረለት መጨሱ። ስለዚህ አንጩህ ለብላቴን ጌታ እንግዲህ ለሀገር ለራስ ነው ቦታ። እንዲህ ነው አንዴ ነው ሞታችን አትበሉ ዳግመኛ ከመከራችን ጋር ሁለቴ ነው የኛ። ሞትስ እሱ እንዳለው የሞት ምን አባቱ ጥፋቱ በርኩቷል ልክ ነው ሎሬቱ። የስለት ልጅነት አርጎት ወደ ባይሻ ላይመለስ ሄደ እስከ መጨረሻ። ትቶልን ግን ሄዷል ትልቅ ጋቢ ፈትሎ አደራውን ሰጥቶኛ እንኳጮት ብሎ። የሀገር መቀጨጭ የእድገት ደረጃ አስመሰለው እንጂ ከቴማው ሙጃ አደላ ባትሉኝ ባይመስልብኝ ጉራ ከሱ የበለጠ ሸክስፒር ምን ሰራ። በዓለም ደረጃ ሊቆይ ሲቆጠሩ ከፍተኛ ቦታ ተቀምጧል ወንበሩ። ስለዚህን ሰው መች ሞተ ብትሉኝ በስራው ያው ነው ምንም ቁጭት የለኝ። አይወድም አውቃለሁ አበሻ እጅ መስጠት ብዙም አይደንቀኝም አልሞተም ብትሉት። ነገር ግን በብርቱ አትከራከሩ የለም ታላቁ ሰው ቢቆም ተግባሩ። ሞትም ይሞት ያለው በፊት በጽሁፉ በአድራጎት ጠልቶት አይደል ወይ መንቀፉ። እንዳፉ ቢያደርገው ሞት ራሱን ከብሮ ምን አለበት ነበር እሱ ቢኖር ኖሮ። ምን አለበት ነበር በሞት በቃብር ላይ አበባ ሲያስቀምጥ እሱ ቆሞ ቢታይ። በቃ አልሞተም በሉ በቃ ምን ታደርጉ አርማዋ ሲጠፋ የሀገር ወርቅ ባረቡ። የታሪክ አባቷ የሀገር ክብር ሀብቷ ተኩርኩሪ ልጇን ስታጡት ከቤቷ። አልከራከርም አልሞተም ብትሉ እውነት ቢላለም ቢከብደኝም ቃሉ። ስለዚህን ሰው ሞቱን ብትክዱ ውሸት አይባልም ያስኬዳል መንገዱ። ሆኖም በአካል ቢኖር ከሀገር ባይጠፋ ለዚህ ችግር ጊዜ ይሆን ነበር ተስፋ። ባይሞትም አኖሮ ባይጫነው አፈር አያጣም ነበረ ለአሁን ሰዓት ምክር። ባይሞትም አኖሮ መቃብር ባይወጣው ያረካል ነበረ ተናግሮ ስንሰማው። በቃኝ ይሄን ቁጭት ስለሌለው ጥቅም ጽሁፍ የልቋቸው ወደ መዝጊያው ላዝግም። ፈጣሪ በምድር ላይ የሰጠውን ማረግ ወደ እሱ ሲመጣ በሰማይም ሳይነፍ ከደጋጎቹ ቀን ከጻድቃኖች ተርታ ነፍሱን ያኑርልን ያግኝ ከበሬታ። ለሎሬት ጸጋዬ ገብረ መድን መታሰቢያ ይሁን። አመሰግናለሁ።
በጣም ድንቅ ግጥም ነው ወለላይ። በጣም እንግዲህ ምንም ምለው ነገር የለም መጨመረው የለም እንግዲህ እንተነው ከማመስገን ውጪ።
እሺ ስለ ጫጫታው ይቅርታ።
አይ ምንም አይደለም፣ ጥሩ ነው የሰማነው። ወለ ላይ እንግዲህ በሌሎ ግጥሞች ደግሞ እንገናኛለን። አመሰግናለሁ።
እሺ፣ ሰላሙን ልጅ።
አሜን
አሜን።
አድማጮቻችን ፕሮግራማችን እንደቀጠለ ነው። የቀሪ 11 ሰዓት ከ40 ይላል 20 ደቂቃዎች ያህል ይቀራሉ። አሁን መስመር ላይ ከኢትዮጵያ ኮሚኒቲ እዚህ ከስዊድን ማለት ነው እንግዶች አሉ። ከነሱ ጋር ቆይታ እናደርጋለን። አህመድ
ጠና አስጥልን።
አበረ
ተናስተልና አቶ ሚሊዮን እንዴት ነበር የትናን ዝግጅታችሁ?
እሺ ሚሊዮን ጀምር። ኦኬ አይ በጣም ጥሩ ነበር። ትላንትና እውነት ለመናገር እስከዛሬ ከሰራናቸው የሚያስደስት ጊዜን ያሳለፍ ነው። በጣም የሰውን ፍላጎት ያየንበትና ወደፊት እንድንሰራ ሞራል የሰጠን ፕሮግራም ነበር የነበረው። እና በጣም ጥሩ ነበር።
አበረ
እንዳለው ነው በጣም ደስ የሚል ነበር። አንዱና ዋናው አላማችን ያው አመድ እንደምታውቀው ትልቁ ኢትዮጵያውያንን ማገናኘት፣ ኢትዮጵያውያን አንድ ላይ ሆነው ሲስቁ ሲጫወቱ ማየት ስለነበረ ያንን ያየንበት ለት ነው። ተገፋፍቶ ከመአለስ እንደዚህ ተገናኝቶ ተጫውቶ ስቆ ነው የኢትዮጵያዊነት ጣም ያለው ስብስብ ነበር የነበረውና በጣም ደስ ይል ነበር።
በትናንትናው የእንግዶቻችሁ ስብጥር ውስጥ ከውጭ የመጡ ከስቶክሆልም ውጭ ከኪሩና ድረስ የመጡ ነበሩ። ብዙ ልጆች አይቻሉ። እንዴት ሊሆን ቻለ?
እንዴው በጣም የሚገርም ነው። ከኪሩና ከረብሩ የሚባል ቦታ ከተለያየ ቦታ ነው የመጡት። የሚገርም ነገር እና ያው ምናልባት አንዳንዶቹም ሲናገሩ ነበር እኛ ኢትዮጵያዊነት ፍቅራችን ስለሳበን ነው የመጣን አብረን መስአክ መጫወት ናፍቆን ነው የመጣን እያሉ ነበር ሲናገሩ የነበረው። እና ያው ሰምተው ነው በተለያዩ ሚዲያዎች በቫይበርም በፌስቡክም ማጣውጫ ሰጥተን ነበር። በእናንተ ሬዲዮም በኢትዮጵያ ፎከስ ቴሌቪዥንም እዚህ በሎካል በስቶክሆልም አካባቢ የሚተላለፈው በሱ ሁሉ ማስታወቂያዎች ተሰርተው ነበር። እና ያንን አይተው ከተለያየ ቦታ የመጡ አሉ። በጣም አዳዲሶች ናቸው፣ ወጣቶች ናቸው። እና ምን ያህል የስመሰባሰብ ማህበረሰባችን ምን ያህል እንደሚፈልግ ነው የሚያሳይ። እንግዲህ ጅሩና ማለት አጀም ሱዳንን ለሚያቅ የሱዳን መጨረሻ ሳይሆን የመሬት መጨረሻ ነው፣ ወደ ሰሜን ዋልታ ማለት ነው። ከዛ ድረስ የመጡ ኢትዮጵያውያን ወንድሞቻችን ነበሩ
እህቶቻችን
ነው የሚነግራን። ያው ኢትዮጵያዊው መገናኘት እንደሚፈልግ ሁኔታዎች ከተመቻቹ ሁኔታዎች ከተፈጠሩለት ኢትዮጵያዊ ተገናኝቶ መጫወት ተገናኝቶ ባገሩ ወግ ባገሩ ባህል መሳቅና መጫወት እንደሚፈልግ ነው የሚያሳየን። እኔ ያንን ነው የተረዳሁት።
የረጅምና ያጭር ጊዜ አላማ አላችሁ ብዬ ገምታለሁ። ማንኛውም ድርጅት የረጅምና ያጭር ጊዜ እንትን አለው። ምንድነው ያጭሩ ምንድነው የረጅሙ?
እኔ ልቀጥል ወይስ ሚሊዮን ልቀጥላለሁ? እኔ ብቻ እንዳልሆን
አውሪ ቀጥል እስቲ። እኔ አሁን ያለሁበት ቦታ ትንሽ ስለማይመች ስፖርት እየጠበቅኩ ነው።
ምንም ችግር የለውም። ዋናው ለህዝቡ መድረሱ ነው እንጂ ማንኛችሁም ተናገረ ያው አላማውን ነው እኛ የምንሰማው። ቀጥል አላችሁ።
ኦኬ። የረጅም ጊዜ እቅዳችን እንደምታውቀው አንድ ጠንካራ የሆነ የኢትዮጵያውያን ማዕከል በዚህ በስቶክሆልም እንዲኖረን ማድረግ ነው። ይሄ ማዕከል በዚህ በስቶክሆልም አካባቢ ለሚኖረው ኢትዮጵያዊ ብቻ ሳይሆን በመላው ስዊድን እንደሚኖር ኢትዮጵያዊ እንደ አንድ ተቋም እንዲሆን ጠንካራ የሆነ የኢትዮጵያውያን ተቋም መገንባት ይሄ ትልቁ እና የረጅም ጊዜ እቅዳችን ነው። ያን ለማድረግ ግን የአጭር ጊዜ ፕሮግራም አድርገን ወይም የአጭር ጊዜ እቅድ አድርገን የያዝነው ይሄ አሁን በየወሩ የጀመርነው ሰው መነቃቃት አለበት። ዝም ብለህ በአንድ ጊዜ ተቋም አትገነባም። ተቋም ለመገንባት መጀመሪያ ሰው መኖር አለበት። ሰው ደግሞ እንዲኖር ሰዎች እየተገናኙ የሚተዋወቁበት፣ ኢትዮጵያዊነታቸውን የሚያስታውሱበት በምንም በሃይማኖት በፖለቲካ በዚህ በአካባቢ በምናምን ይሄ ዘመኑ ካመጣው በሽታ ነፃ ሆነው እየተገናኙ በኢትዮጵያዊነት ብቻ የሚጫወቱበት ያን ሁኔታ መፍጠር የግድ ነው እና ፕሮሰስ ያስፈልገዋል። ያንን ሂደት ለማጠናከር ነው እኔ በየወሩ ጌት ቱጌዘር እያልን ሰው ኢትዮጵያውያንን እየጋበዝን ኑ ተጫወቱ ኑ እንገናኝ እያልን የምንለው ወደዛ ተቋም ግንባታ ለመሄድ ነው እና ይሄ ጀስት ኢትዮጵያ እንድንተዋወቅ ትንሽ የተሰበረ ግንኙነት አለ። ያንን የተሰበረ ግንኙነት መጠገን አለብን። አይደንቲቲ ወይም ይሄ ማንነት አንዳንዴ ከተውከው ይረሳል፣ ይሞታል። በነገራችን ላይ ማንነት ይወለዳል፣ ያድጋል፣ ይሞታል የሚባል እንትን አለ በሶሻል ሳይንስ እና ያ እንዳይሆን የኮሚኒቲ ደግሞ ዋና ዓላማ የአንድን ማህበረሰብ ማንነት ጠብቆ ማቆየት ነው ትልቁ ዓላማው የኮሚኒቲ። ከዛ በኋላ ሌሎች የማህበራዊ እንቅስቃሴዎች፣ ኢኮኖሚያዊ እንቅስቃሴዎች እና ሌሎችም ፖለቲካዊ መለው ምንም በለው የሰብአዊ መብት ጉዳዮች በሙሉ ከዛ በኋላ የሚመጡ ናቸው። መጀመሪያ ማንነት አይደንቲቲ ተጠብቆ መቆየት አለበት። ሰው አይደንቲቲ ክራይሲስ ውስጥ ከገባ ወይም የማንነት ቀውስ ውስጥ ከገባ ራሱን ያጣል። ራሱን ያጣ ሰው ደግሞ እንኳን ለሌላ ሰው አይደለም ለራሱም አይሆንም ማለት ነው እና እኛ ኢትዮጵያውያን ራሳችንን ማጣት የለብንም። ራሳችንን ላለማጣት እየተገናኘን እየተሰባሰብን የሀገራችንን ወግ የሀገራችንን ባህል ጠብቀን ማቆየት አለብን። ያን ለማድረግ ነው አሁን የጀመርነው በየወሩ ይሄ ቅድም ያልኩት ተቋም እስከምንገነባ እስከሚኖረን የራሳችን በየወሩ ይሄ ነገር ይቀጥላል። አሁንም በሰላሳ አለን ሚያዝያ 30 ማለት ነው እንቀጥላለን ይሄን ማድረጋችን እና
ምንድነው ተቋሙ
ማቋቋም ነው ያለነው ማለት ነው።
ተቋሙ ለመቋቋም ምንድነው የሚያስፈልገው? ተቋሙን ለማቋቋም በየወሩ የምታደርጉት ምን አጭር ውጤት ለማምጣት ነው? ምን ለማድረግ ነው?
ኦኬ። እዚህ ጋር እኔ ልግባ መሰለኝ ብዙ ይሄ አጭር ነገር አይደለም። አላማው ያው ቀጣይነት ይኖረዋል፣ ግን እቺ በየወሩ የምንሰበሰባት ይሄንን የምናስገበውን ማዕከል ለማቋቋም ገንዘብ ያስፈልገናል። ያንን ገንዘብ ለማግኘት ደግሞ የተለያዩ መንገዶች መፈለግ አለበት። አንዱ ሁለት ነገር በአንድ ላይ እንጥራለን። አንደኛው እርስ በርስ እንድንገናኛለን፣ ሁለተኛው ይብዛ ሚነስን ትንሽ ገንዘብ እናገኛለን ብለን አቅደን ነው የተነሳል። ይሄንን የምናደርገው የራሳችን ማዕከል እስኪኖረን ድረስ በየወሩ አብሮነታችንን እያዳበርን አቅማችንን እየገነባን ከዛ በኋላ የራሳችን ማዕከል ሲኖረን ሁልጊዜ ይሆናል ማለት ነው። በቀን በሳምንት 7 ቀን ማንኛውም ሰው ያለ ቀጠሮ ያለ ፕሮግራም በፈለገ ጊዜ ኢትዮጵያውያን ማግኘት ይፈልግ የሚመጣበት ማዕከል እንዲኖረን ለማድረግ ነው አጥናችንና አሁን ያጭር ጊዜው ቅድ ሁሉም ነገር በአንድ ላይ ለማድረግ ታስቦ ነው። በዛም ደግሞ ያደረግናቸው ነገሮች አሉ። ለምሳሌ ቶምቦላ አውርተናል ትላንትና እድለኛም ነበረ። በወቅቱ እድለኛው ባይኖርም ያው በጣም ወጥቷል። የ9000 ብር አፕል ላፕቶፕ ገዝተን ያው ገንዘቡን ለማግኘት ነው። ማዕከሉን ለመከራየት ገንዘብ ያስፈልጋል። ያንን ገንዘብ ለማግኘት የግድ ኢትዮጵያን ነው እናስቸግረው። ከዛ በኋላ ራሳችንን እስከነች ድረስ ህዝቡ ነው የህዝቡ ንብረት ከሆነ ድረስ ከህዝቡ ነው ይሄንን ማግኘት ያለብን ከሚል እንትል
ኦኬ
ተነስተን ያስተብነው ነው። ትኬት ባንሸጥም ግን በጥሩ ተሳትፎ
ምን ያህል ነበር ያሰባችሁት? ቆይ ይሄንን ትኬት ምን ያህል ነበር ያሰባችሁት እንሸጣለን ብላችሁ?
100 ትኬት ለመሸጥ ነው። አንድ ቶምቦላ 500 ክራውን አድርገን
50000 ብር ነበር ማለት ነው።
50000 ብር አስበን 75000 71 ነበር ቶታሊ። መጨረሻ ላይ ግን ሰው ተረባርቦ 4 ትኬት ገዝቶ 75 ትኬት ተሸጦ የ75 ትኬት የ25 ትኬት ግን ሳይሸጥ ቀርቶ እጣውን አውጥተናል። በዛው ያው 34500 አካባቢ ብር ተገኝቷል። ከዛ ላይ ሞባይሉ የላፕቶፕ ውጤ የተገዛበት ይቀንሳልና ያን ያህል ገቢ አግኝተናል ማለት ነው። እና ይያልን ይሄንን ነገር ካዳበርን የራሳችንን ማዕከል ለማግኘት ህዝቡ ከተባበረን ብዙ ጊዜ አይሄድም ማለት ነው።
ኦኬ። ይሄንን ማዕከል ካቋቋማችሁ በኋላ ምንድነው እዛ ማዕከል ውስጥ የሚሰራው?
ማዕከል ቀጠለ ይመስለኛል። አሁን ደግሞ
ቀጠል
እሺ። የማዕከሉ ብዙ የማህበራዊ እንቅስቃሴዎች ይኖርታል። ለምሳሌ ልጆችን ማስተማር፣ ያገራቸውን ቋንቋ ማስተማር ስራ ይኖርናል። የኢትዮጵያውያን ባህል የሚገለጹባቸው የተለያዩ እንቅስቃሴዎች፣ የባህል መጠበቂያ፣ የታሪክ ምሁራን የመጡ ስለኢትዮጵያውያን የሚያስተምሩበት ሁኔታ እንፈጥራለን። እዚህ አካባቢ የሚኖሩ ትልልቅ ኢትዮጵያውያን ይኖራሉ። እነሱ ትልልቅ ኢትዮጵያውያኖች እዛ ቦታ እየመጡ የራሳቸውን ጊዜ ማሳለፊያ መጫወቻም ይሆናል። ብቻቸውን ቤት ተዘግቶባቸው ከሚውሉ እዛ እየመጡ እየተገናኙ ይውላሉ። ለታናናሾቻቸው ስለ ሀገራቸው ታሪክ ያስተምራሉ። ራሳቸውንም ደግሞ እዛ ያውላሉ። እናቶች ይኖራሉ። የእናቶች መገናኛ፣ የኢትዮጵያውያን ወጣቶች ልጆች መገናኛ፣ የሙዚቃና የባህል ቡድኖች ወዘተ። እነዚህን ሁሉ ነው የማቋቋም እቅድ ያለን። ሌሎች ደግሞ እንግዲህ ብዙ የባህል ሲባል ባህር ነው። የኢትዮጵያ ባህል በጣም ብዙ ነው። የተለያዩ የኛ የባህል እሴቶች አሉ። እነዛን የባህል እሴቶች ኢቭን ለዚህ በስዊድን አካባቢ ለሚኖር ለስዊድናውያንና ለሌላው ማህበረሰብ የምናስተዋውቅበት ጊዜ ኢትዮጵያም ትታወቀው በአንድ ነገር ነው። እሱም በተለይ በአሁን ከቅርብ ጊዜ በኋላ ማለት ነው፣ ወይ በጦርነት ነው ወይ በረሃብ ነው የምንታወቀው። ከዛም ያለፈ መልካም ነገር መልካም ገጽታ እንዳለን ሁሉ የምናሳይበት ማዕከል ነው እንዲሆን የምንፈልገው። እና ዝርዝር ውስጥ ስንገባ ብዙ የምናስባቸው ነገሮች አሉ። ምናልባት ትናንትና አመድ ታስታውሳለህ፣ አንድ እህታችን ስታቀርብ ነበር፣ ምኞቷን ስትገልጽ ነበር በስነ ጽሁፍ መልክ። እነዛ ላይ የተጠቀሱት በሙሉ በኮሚኒቲ በማህበረሰብ ውስጥ እንዲኖሩ እንፈልጋለን። እና ብዙ ናቸው የምናስባቸው ነገሮች። ግን ዝም ብለን እንትን እንዳንል ዝም ብሎ አጉል ምኞት እንዳይሆን፣ ማንኛውም ነገር ሲጀምር ከትንሽ ነው የሚጀምረው። እና ሞር በጣም አሁን ከጀመር ነው ጀምረን እያሳደግ ነው መሄድ ነው የምንፈልገው። እንዲሁ ዝም ብለን ፋንታሲ እንዳይሆን እንተነቀቃለን።
ኦኬ። በትናንትናው ዝግጅት ላይ ይሄንን የህዝቡን ስሜት ስታዩት ይሄንን የእናንተን የወደፊቱ ዓላማ ለማሳካት የሚተባበር ፍላጎት ያለው መስሎ ነው ያያችሁ? የህዝቡን ስሜት እንዴት አያችሁት?
እኔ እውነቱን ለመናገር ከምጠብቀው በላይ ነው። እንዲያውም የሚገርምህ እኛም እንጠብቃቸው የነበሩ ሰዎች አልመጡም። ሞር እንደው ለእንደዚህ አይነት ነገር ቅርብ ናቸው ለሀገራቸው ጉዳይ ወይ ለማህበረሰባቸው መደራጀት ቅርብ ናቸው ምንላቸው ብዙዎች አልመጡ የሚገርም ነገር እንደው በጣም ደሞ ያስደሰተኝ ያልተጠበቁ በጣም ብዙ ያአተናቸው ማናውቃቸው ሰዎች ናቸው የመጡት ይሄ የሚነግረን ምንድነው ማህበረሰባችን አሁንም አጋጣሚና ጊዜ ሁኔታ ነው እንጂ ያጣ ለኢትዮጵያዊነት ቅርብ መሆኑንና ተሰባስቦ ኢትዮጵያዊ ዋግምቱን ባህሉን ወጉን የመጠበቅ ኃላፊነት እያንዳንዱ ሰው እንደሚሰማው ነው ያየነውና ተስፋ ሰጪ ነው በጣም 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 ተስፋ ሰጪ ነው አድርገን ያየውና እኔ ሞር ኃላፊነት እንዲሰማኝ ነው የሆንኩት ይሄ ማህበረሰብ ይሄ ህዝብ ይያለ በፍጹምኛ መተኛት የለብንም
ስለዚህ
አሁን ተከረን ፍራት አለብን የሚል
እምነት ነው ያለው
ታቻ ነው የሆነ ይለኔ
ስለዚህ እምነታቹ ይሄ ነገር ይሳካል ነው ባጭሩ
ምንም ትርትር የለውም ማህመድ በኔ በኩል
እንግዲህ ድርጅቱ የጀመረው አላማ ተሳክቶለት የኢትዮጵያን መሰባሰቢያ ማዕከል ሲፈጠር ባይን ለማየት ያብቃን መልካም ምድል ይያልን እናንተንም መልካም የሥራ ጊዜ እንመኝላችኋለን መቼም ሥራ ነው ምንለ የሥራ ጊዜ ነው የረፍት ጊዜ አይደለም እንደናንተ አይነት ሰዎች መልካም የሥራ ጊዜ እየተመኘንላችሁ በሚቀጥለው ዝግጅታችሁ እስከምንገናኝ ጤና ይስጥልን
እናመሰግናለን የኢትዮጵያ ሬዲዮም እኛም እናንተ በጣም እናመሰግን እንወዳለን በኢትዮጵያ ማህበረሰብ ስም ሁሌ ከጎናችን ናችሁ ማስተዋቂያ ከመንገር ጀምሮ በለቱ ቦታው ላይ ቲሙን ይዞ በመገኘት ተተለያዩ እንቅስቃሴ ቲኬት በይሄ ቶምቦላውን በመግዛት ለእናንተ ባይወጣም ማለቴ ነው እና በጣም እናመሰግናለን እናንተን
ታወቀ እንዴ ለኛ ለመውጣቱ ቁጥሩን አይደለም የምታውቁት ሰላም ዋሉ
በሚከተለው ባይዞይ በዚህ ላይ ቶምቦላው ይወጣለት ግለሰብ ምናልባት እየሰማን ይሆናል
ና
እቃው ተዘጋጅቶለታል ስላልተገኘ ነው ትናንት ያልተረከበ
ኦኬ
በሚቀጥለው ፕሮግራማችን በስነ ስርዓቱ
እናስረክባለን
ይሄንን እንዲያውቅልን ትኬት የገዙ ወይም ይሄ ቶምቦላውን የገዙ ውድ ኢትዮጵያውያንም ይሄንን እንዲገነዘቡልን በዚህ አጋጣሚ መግለጽ እወዳለሁ
በጣም ጥሩ ግን ያውቃል ያልተገኘው ሰው የቁጥሩን ያውቃል ቶምቦላው
19 ቁጥር ነው እና አላንን ለመግለጽ ያጣዋል 19 ቁጥር ቶምቦላ የገዛ ሰው እንግዲህ ያው
ብቅበል
በቀብሎ በሚቀጥለው ዝግጅታችን ላይ በተሳታፊው በህዝብ ፊት ሽልማቱን ይረከባል ማለት ነው።
በጣም ጥሩ መልካም ቆይታ አላማችሁ ስራ ላይ እንደሚውል እኛም ትርትር የለንም የተቻለን እናረጋለን ጤና አስተልልን
እናመሰግናለን መልካም ቀን
መልካም
Hanadesco, 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 Hanadesco,
አድማጮቻችን እንግዲህ ፕሮግራማችን ወደ መጣቀለሉ እየደረሰ ነው። ከመሰናበታችን በፊት ማስታወሻ እንንገራቸው ተመስገን። ከዚህ ከኢትዮጵያ ስፖርት እና ባህል ፌዴሬሽን እዚህ በስዊድን ያው ባለፈው ሳምንት እንደነገሩት ዛሬ ተጫዋቾቹ ጨዋታ ያደርጋሉ ኢንዶር ጌም እና ዚ ብሬዲንግ ስፖርት ማዕከል ማለት ኢፒ ማለት ነው። ስለዚህ እዛ ተገኝተው እንዲከታተሉ ጋብዘዋል ባለፈው ሳምንት እና ዛሬ ከ6 ሰዓት ጀምሮ ነው
ፕሮግራሙ ጀምሮ ከ11 ሰዓት ያለው ከምሳለፍ ለፈረንጅ ኦሬዲ ጀምሯል። እንግዲህ ኢትዮጵያም ፕሮግራም ላይ በመሄድ የሚመለመሉትን ኳስ
አውሮፓ ሄደውም የሚጫወቱ ከሆነ ጥሩ ውጤት እንዲያመጡ፣ ምክንያቱም ካልተዘጋጀ ምን ካላል ውጤት መጠበቅ አንችልም። አውሮፓ ሄደው የትስዱን ቡድን እንዲሆን እንዲሆነ ሲባል ያሳቀቃል፣ ሌላው ሲያሾፍ ያሳቀቃል። እና ያ እንዳይደርስብን
ጥሩ ቅድመ ዝግጅት
ማድረግ ጥሩ ሁሉ ግዜ መዘጋጀት ጥሩ ነው። እኛ እኮ ያልዘራነውን ያላጨድነውን መሰብሰብ እንፈልጋለን፣ ያልሰራንበትን ውጤት እንፈልጋለን። እና ለዚህ ሁሉ የሚተባበር ነው ምንም ደግሞ እግር ኳስ መጫወት
ጥሩ ጊዜ ማሳለፊያ ነው። እንግዲህ እስከ ሳምንት
መልካም ሳምንት
መልካም ሳምንት ብለን እንሰናበት።
ጤና ይስጥልን።
Ethiopian ladies. Get it, 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 get it